እና ወደ ቃሉ እንሄዳለን። ኦሪት ዘፍጥረት ምዕራፍ 30 ከአለፍ ብለን ምዕራፍ 30 እና 31 እንምናንበው። ኦሪት ዘፍጥረት ምዕራፍ 30 በድሮ መጽሐፍ ቅዱስ ገልጽ 24 ነው። ከቁጥር 42 ጀምሮ በጌታ ስም አነባዋለሁ። በደከሙ በጎችም ፊት በትሩን አያደርገውም ነበር። የደከሙትም ለላባ የበረቱትም ለያዕቆብ ሆኑ። ያ ሰውም እጅግ ባለጠጋ ሆነ። ብዙም ከብት፣ ሴቶችም ወንዶችም ባሪያዎች፣ ግመሎችም አህዮችም ሆኑለት። ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ ለአባታችን የሆነውን ሁሉ ወሰደ፣ ይህም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። ያዕቆብም የላባን ፊት አየ፣ እነሆም ከእርሱ ጋር እንደ ድሮ አልሆነም። እግዚአብሔርም ያዕቆብን ወደ አባት ምድር ወደ ዘመዶችህም ተመለስ፣ ከአንተም ጋር እሆናለሁ አለው። ያዕቆብም ልኮ ራሔልንና ሊያን ወደ በጎቹ ስፍራ ወደ ሜዳ ጠራቸው፣ እንዲህም አላቸው፦ የአባታችሁ ፊት ከእኔ ጋር እንደ ድሮ እንዳልሆነ አያለሁ። ነገር ግን የአባቴ አምላክ ከእኔ ጋር ነው። እኔ ባለኝ ጉልበቴ ሁሉ አባታችሁን እንዳገለገልኩ ታውቃላችሁ። አባታችሁ ግን አታለለኝ፣ ደሞዜንም 10 ጊዜ ለወጠ። እግዚአብሔር ግን ክፉ ያደርግብኝ ዘንድ አልፈቀደለትም። ደሞዝህ ዝንግርግሮች ይሁኑ ቢለኝ በጎቹ ሁሉ ዝንግርግሮችን ወለዱ። ሽመልመሌ መሳዮች ደሞዝህ ይሁኑ ቢለኝ በጎቹ ሁሉ ሽመልመሌ መሳዮችን ወለዱ። እግዚአብሔርም የአባታችን በጎች ሁሉ ነስቶ ለእኔ ሰጠኝ ይላል። ወረድ ብለን ደግሞ እስቲ ቁጥር 20 ጀምሮ ደግሞ እናነባለን። ያዕቆብም የሶርያውን ሰው ላባን ከድቶ ኮበለለ፣ መኮብለሉንም አልነገረውም። እርሱም ያለውን ሁሉ ይዞ ኮበለለ። ተነስቶም ወንዙን ተሻገረ፣ ፊቱንም ወደ ገለዓድ ተራራ አቀና። በሦስተኛውን ቀን የያዕቆብ መኮብለል ለላባ ተነገረው። ከወንድሞቹም ጋር ሆኖ የሰባት ቀን መንገድ ያህል ተከተለው፣ በገለዓድ ተራራም ላይ ደረሰበት። እግዚአብሔርም ወደ ሶርያው ሰው ወደ ላባ በሌሊት ሕልም መጥቶ ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ አለው። ላባም ደረሰበት። ያዕቆብም ድንኳኑን በተራራው ተክሎ ነበር። ላባም ከወንድሞቹ ጋር በገለዓድ ተራራ ድንኳኑን ተከለ። ላባም ያዕቆብን አለው፣ ለምን እንዲህ አደረግ? ከእኔ ከርተ ኮብልለ ልጆቼንም በሴፍ እንደተማረኩ አይነት ነዳሃቸው። ስለምን በስውር ሸሸ? ከእኔም ከርተ ስለምን ኮበለልህ? በደስታና በዘፈን በከበሮና በበገና እንድሰድ ለምን አልነገርከኝም? ወንዶቹንና ሴቶችን ልጆቼን እንድስም ስለምን አልፈቀድክልኝም? ይህንም ስን በስንፍና አደረግ። ክፉ አደርግባችሁ ዘንድ ኃይል ነበረኝ። ነገር ግን የአባታችሁ አምላክ ትናንት ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ። በመጨረሻ እዚሁ ምዕራፍ ውስጥ የሚቀጥለው ገልጽ ያለው ከቁጥር 36 እስከ 42 ያለውን አንብና እንጸልያለን። ቁጥር 36 ያዕቆብም ተቆጣ፣ ላባንም ወቀሰው። ያዕቆብም መለሰ፣ ላባንም እንዲህ አለው፣ የበደልኩ በደል ምንድን ነው? ኃጢአቴስ ምንድን ነው? ይህን ያህል ያሳደድከኝ? አሁንም እቃዬን ሁሉ በረበር፣ ከቤትስ እቃ ሁሉ ምን አገኘ? እነርሱ በእኛ በሁለታችን መካከል ይፈርዱ ዘንድ በወንድሞቼና በወንድሞች ፊት አቅርበው። 20 ዓመት ሙሉ ከአንተ ጋር ነበርሁ፣ በጎችህና ፍየሎች አልጨነገፉም፣ የመንጎችም ጠቦቶች አልበላሁም። አውሬ የሰበረውን አላመጣሁልህም ነበር፣ እኔ ስለ እርሱ እከፍል ነበርሁ። በቀንም በሌሊትም የተሰረቀውን ከእጄ ትሻው ነበር። የቀን ሐሩር የሌሊት ቁር ይበላኝ ነበር፣ እንቅልፍም ከዓይኔ ጠፋ። እንዲሁ በአንተ ቤት 20 ዓመት ነበርሁ። 14 ዓመት ስለ ሁለቱ ሴቶች ልጆች፣ 6 ዓመትም ስለ በጎቼ ተገዛሁልህ። ደሞዜንም 10 ጊዜ ለዋወጥከው። የአባቴ የአብርሃም አምላክ የይስሐቅ ፍርሃት ከእኔ ጋር ባይሆንስ ዛሬ ባዶ እጄን በሰደድከኝ ነበር። እግዚአብሔር መከራዬንና የእጆቼን ድካም አየ፣ ትናንትም ገሰጸ። እንጸልይ። ሁሉን የምትችል የሰራዊት ጌታ እግዚአብሔር ሆይ በቃሉ ውስጥ እናገረን ዘንድ እንለምንሃለን። እግዚአብሔር ሆይ እኔ አልናገር፣ መንፈስ ቅዱስ ግን ይናገር። በራሴ ጥበብ እንዳልመካ ጠብቀኝ። እግዚአብሔር የሰው ጥበብ አይናገር ጌታው የሰማይ አምላክ ግን ይናገራል። ጌታው እኔንም ህዝብን ታስተምረን ትናገረን ዘንድ ለምንሃለን። ሕያው የሆነውን መንፈስ የሆነውን ቃልህን ላክልን። እግዚአብሔር ሆይ ስለዚህ ሁሉ ስም ይባረክ። ቀሪውን ጊዜ ሁሉ ለአንተ ሰጠን። ይህን ሁሉ በአንድያ ልጄ በናዝሬቱ በኢየሱስ ክርስቶስ ስም አሜን። እሺ፣ የዛሬው ክፍል እንግዲህ በተለይ አርስቱን እንግዲህ ብዙ ጊዜ ወንድም ልመን አርስትን ይጠይቀኛል። ከሰውና ከእግዚአብሔር ጋር መታገል ብየዋለሁ እና ከዚህ በፊት ዮሴፍ ያዕቆብ ልጅ ብዬ አስተምሬ ያለው ያዕቆብንም አስተምሬ ሀሳቤ የነበረው ዛሬ ስለ ይስሐቅ ለማስተማር ነበር፣ ግን እግዚአብሔር አልፈቀደም። በቃ ልቤ ውስጥ ይሄ ነው እንደሚመላለሰው እና ምክንያት አለው። እግዚአብሔር ሊያስተምር ህዝቡን ሲፈልግ እንደዚያ ያደርጋል እና እግዚአብሔርን በመታዘዝ ነው ይሄንን እንጂ እኔ ሀሳቤ ሌላ ለማስተማር ነበር። እንዳልኳችሁ ላስት ዊክ ያስተማርኩት ስለ መስቀሉ ስራ ስለሆነ እሱ የሚቀጥለው ኔክስት ዊክ ነው። ከበድ ያለ ትምህርት ነበር ትዝ ይላችኋል። ብዙ ሰዎች እግዚአብሔር ተናገረኝ እንዳላችሁ መታችሁም ነገረችኛል እና ኔክስት ዊክን እሱን እንቀጥላለን። ዛሬ ወጣ ብለን ነው ይህን የምናየው። እግዚአብሔር ደግሞ ዛሬ ሊያስተምር የሚፈልገ ነገር ስላለ ነው እና እግዚአብሔር ይመስገን። በተለይ እዚህ አሁን ያነበብነው ክፍል ውስጥ ምዕራፍ 31 ቁጥር 15 ላይ ምን ይላል? የአባታችሁ ፊት ከኔ ጋር እንደ ድሮ እንዳልሆነ አያለው፣ ነገር ግን የአባቴ አምላክ ከኔ ጋር ነው ይላል። እንግዲህ ይህንን ተመስርተን ዛሬ ስለ ያዕቆብ ህይወት ነው እንድናይ ፈልገው። ከዚህ ጋር እንግዲህ ከዚህ በፊትም ያየነው አንድ ክፍል አለ። ትንቢተ ሆሴ ምዕራፍ 12 እንሂድና እኔ ትንቢተ ሆሴ ምዕራፍ 12 ከቁጥር 3 ጀምሮ አነባዋለሁ። ገልጽ 687 ነው። ትንቢተ ሆሴ ምዕራፍ 12 ከቁጥር 3 ጀምሮ፣ እግዚአብሔርም ደግሞ ከይሁዳ ጋር ክርክር አለው፣ ያዕቆብንም እንደ መንገዱ ይቀጣል፣ እንደ ሥራውም ይመልስለታል። በማኅፀን ውስጥ ወንድሙን በተረከዙ ያዘው፣ በጎልማሳነቱም ጊዜ ከአምላክ ጋር ታገለ፣ ከመላእኩም ጋር ታግሎ አሸነፈ፣ አልቅሶም ለመነው ይላል። እንግዲህ እዚህ ቦታ የያዕቆብን ህይወት በቃ ሳማራይዝ አድርጎ በሁለት ጥቅስ ነው የሚናገረው። ትንቢተ ሆሴ ሁለት ህይወት አለው ይላል። አንደኛው ህይወት ከሰው ጋር ይታገላል፣ ሁለተኛ ህይወት ከእግዚአብሔር ጋር ይታገላል። ከሰው ጋር መታገል የጀመረው መቼ ነው ይላል? ገና ከማኅፀን ሳይወለድ ጀምሮ ከሰው ጋር ሲታገል ኖራል። በኋላ ግን ካደገ በጎልማሳና ጊዜው ሙሉ ሰው በሆነ ጊዜ ብዙ ነገር ካለፈ ኋላ ከማ ጋር መታገል ጀመረ ይላል? ከእግዚአብሔር ጋር መታገል ጀመረ። ለዚህ ነው እንግዲህ አርስቱን ከሰው ጋር መታገልና ከእግዚአብሔር ጋር መታገል ብዬ አነሳሁት። እንግዲህ እስቲ ከየት እንደጀመረ ዛሬ ዘፍጥረት ነው የምናየው ጠቅላላ፣ ከዛም አንወጣም እና ዘፍጥረት ምዕራፍ 25 ታሪኩንም እያየ ነው ትንሽ ትንሽ እንሄዳለን። ዘፍጥረት ምዕራፍ 25 ከቁጥር 21 ጀምሮ አነባዋለሁ። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና፣ እግዚአብሔርም ተለመነው። ርብቃም ሚስቱ ጸነሰች፣ ልጆቿም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ይህ ልጄ ይህ ለእኔ ምኔ ነው አለች። ከእግዚአብሔር ትጠይቅ ዘንድ ሄደች። እግዚአብሔርም አላት፣ ሁለት ወገኖች በማጸንሽ አላቸው፣ ሁለቱም ሕዝብ ከወዲሽ ይከፈላሉ፣ ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። ትወልድ ዘንድ ዘመኗ በተፈጸመ ጊዜ እነሆ በማኅፀኗ መንታ ነበሩ። በፊቱም የወጣው ቀይ ነበረ፣ ሁለንተናውም ጠጉር ለብሶ ነበር፣ ስሙም ኤሳው ተባለ። ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበር፣ ስሙም ያዕቆብ ተባለ። እርሷ ልጆችን በወለደቻቸው ጊዜ ይስሐቅ 60 ዓመት ሆኖት ነበር ይላል። እንግዲህ እዚህ ቦታ በማኅፀን ገና እንግዲህ ይስሐቅ ለመነ፣ ርብቃም ትፈልጋለች ልጅ ጸነሰች። እና ሰው ሲጸንስ ደስ ሊለው ይገባላል። እርግጥ እርግዝና ከባድም ቢሆን ግን እሷ ጨንቅ ሆነባት። ለምን? ሁለቱ ልጆች ገና በማኅፀን ውስጥ ይገፋፉ ነበር። አንዱ ከአንዱ ላይ ድብድብ ጀምረዋል። እዛ ይገርማል በጣም። መንታዎች ናቸው፣ ወንድማማች ናቸው፣ ግን ገና ከእንትን ይደባደባሉ። ዋናው ደግሞ ማነው ይገፋፋሉ ይላል እንጂ ማነው ተደባዳቢው? ያዕቆብ ነው። ምክንያቱስ ሲወጣ እንኳን ቀድሞ ኢሳው ሲወጣ ተረከዙን ይዞ ነው የወጣው ይላል። ይገርማቸዋል። ገና ምንም ነገር ሳይፈጠር ገና ነው ይሄው ነው። የሮሜ ጻፊ ምን ይላል? ስለዚህ ሮሜ ምዕራፍ 9 እዚሁ ዘፍጥረት እንመለሳለን። ግን ሐዋርያ ጳውሎስ በሮሜ የተናገረው ነገር አለ። ስለዚህ ሮሜ 9 ከቁጥር 10 ጀምሮ ምን ይላል? ይህ ብቻ አይደለም፣ ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉም ነገር ሳያደርጉ ከጠሪው እንጂ ከሥራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቁ ለታናሹ ይገዛል ተባለላት። ያዕቆብን ወደድኩ ኢሳውም ግን ጠላው ተብሎ እንደ ተጻፈ ነው ይላል። ገና ክፉና ደግ ሳያረጉ በፊት ነው የሚለው። ምንም ነገር አላረጉም ከዛ ከማሐፀኑ በፊት። አንደኛ ታላቁ ለታናሹ ይገዛል ይላል። ሁለተኛ ግን ምንድን ነው የሚለው? ገና ከማሐፀን ጀና ክፉና በጎ ሳያውቅ አታላይ እና ታጋይ ነበር። ማ ያዕቆብ መታገል ጀምሯል። ስለዚህ የድርጊት ብቻ ሳይሆን ተፈጥሮ የተሳሳተ ነገር ነው ያለው አይደል? ከተፈጥሮ እንኳን የሚታገል አንዱን አንዱን የአንዱን በረከት ለመውሰድ የሚጥር ነው። ስልክ የተቸገረ ሰው አለ? እሺ፣ ትንሽ እዚህ ስለሚራብሽ ብዬ ነው። እና ምንድን ነው ከመጀመሪያ ከማሕፀን ጀምሮ ይሄ ተፈጥሮ ነበር። ማ ያዕቆብ። እና ሁለተኛ ግን ከጠሪው ነው ሲባል ምንድን ነው? እግዚአብሔር ስለጠራው ነው እንጂ የእሱ ተፈጥሮ አይደለም። ግን እግዚአብሔር ስለሚያውቅ ጠርቶታል። ስለጠራውም ወደ ራሱ እንደሚያመጣው ስለሚያውቅ ነው እግዚአብሔር ይህንን ያደረገው። እኛ ስናይ ገና ሲወለድ ይሄ ሰው ነው፣ ከዛ በኋላ አታላይ ነው። ግን እግዚአብሔር የመጨረሻውን ያውቃል። አያችሁ፣ እግዚአብሔር የወደፊቱን ያውቃል። እና እሰራዋለሁ፣ ይሄ ሰው ሌላ ሰው ይሆናል ብሎ ስለሚያስብ መጀመሪያ ተመርጧል እንጂ ከያዕቆብ አይደለም ይላል። እና እስቲ ከዚህ ጋር እዚሁ ዘፍጥረት ምዕራፍ 25 ላይ ምን ይላል መሰላችሁ? ከቁጥር 29 ጀምሮ ያዕቆብም ወጥ ሰራ፣ ኤሳውም ደግሞ ከበረሃ ገባ። ኤሳውም ያዕቆብን ከዚህ ከቀዩ ወጥ አብላኝ፣ እኔ እጅግ ደክሜያለሁና አለው። ስለዚህ ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ቡክርናህን ሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነኝ፣ ይህች ቡክርና ለምኔ ናት አለ። ያዕቆብም እስኪ መጀመሪያ በመጀመሪያ ማለልኝ አለው። ማለለትም ቡክርናውንም ለያዕቆብ ሸጠ ይላል። እንግዲህ በአንድ ወገን እዚህ ምን እናያለን? ገና ማታለሉን ሲጀምር ታያላችሁ። ማታለል ብቻ ሳይሆን ይህ ማታለልም አይደለም፣ ሪሊ አድቫንቴጅ መውሰድ ነው አይደል? መራቡን ሲያይ ቡክርናህን ሽጥልኛል። ኦልሬዲ ግን ለሱ ታላቁ ለታናሹ ይገዛል ገና በማሕፀን ሆኖ ተብሏል። ቢሆንም ግን በራሱ ጥበብ ለማግኘት ሲጥር ታያላችሁ ያዕቆብ። ኤሳውስ እዚህ ላይ ምንድን ነው የምናየው? ኤሳው መሞቴ ነው ምን ይሰራልኛል? አይሞትም ገና ነው እኮ። ግን እኔ ከምራብ ቡክርናው ይቅርብኛል። እያችሁ ስታዩ በሰው አይን ሲታይ ማን ነው የተሻለ ሰው? ኤሳው ነው። ሲያታልል አታዩትም? ሲሰርቅ አይታዩትም? ይህ በኋላ ታዩታላችሁ። አባቱን ሁሉ ያታልላል። ብዙ ነገር የሚያደርግ ነው አይደለም? በያዕቆብ ስታዩ ኤሳውን ያንን አታዩትም። ተራበ፣ በቃ ምግብ ነው የፈለገው። ግን በእግዚአብሔር ፊት ግን የቀለለው ማን ነው? ኤሳው ነው። ምክንያቱስ ቡክርናውን የእግዚአብሔርን በረከት ናቅ። የዕብራውያን ጸሐፊ ምን ይላል? ያን አንድ ከሸጠ በኋላ ተመልሶ በለቅሶ እንኳን ቢለምን በእንባ ቢለምን እንኳን አላገኘውም ነው። እግዚአብሔር በደለኞች ኃጢአተኞች መሆናችን ያውቃል። በኃጢአታችንም ሪዋን አያደርገንም፣ ግን እሱን ይታገሳል። ስጋዊ ብንሆን ይታገሰናል፣ እንደምንሰራ ያውቃል። ኃጢአትን ብንለማመድ ንስሐ ገብተን እንደምንሰራ ያውቃል። ጌታን ከፈለግን ግን የእግዚአብሔርን ነገር ካቃለልን ግን ያ ነገር ያስቆጠዋል፣ እድል አይሰጠንም። የእግዚአብሔርን ነገር ችላ ማለት በእግዚአብሔር ፊት ብዙ ዋጋ ያስከፍላል። የዳዊትና የሳኦልም ታሪክ ታውቃላችሁ። ሳኦል ለምንድን ነው የእግዚአብሔር አንድ ነገር ነው የጠየቀው? ስትጨርስ ሄደ፣ ህዝቡን ስትል ሁሉን ጨርስ ሲለው ከብቶቹን ስለመለሰ ብቻ እግዚአብሔር ናቀው፣ ከእግዚአብሔር ጋር ተለያየ። ዳዊት ከዛ ወዲያ ባያሰ ዳዊት ዝሙት አርጓል ዳዊት ምን አርጓል ሰው ገርሏል ብዙ ነገር አርጓል እንደ ልብ የሆነልኝ እሴ ልጅ ግን የተባለ ዳዊት ያች ለምን መሰላችሁ እግዚአብሔርን የእግዚአብሔርን ነገር ከናቀን አደገኛ እግዚአብሔር ሲናገረን በግል ሲናገር በግል ይናገረን ይችላል ማክበር ጥሩ እግዚአብሔርን ነገር ችላ ስንል አይወድም እንትን ብቻ ሳይሆን ችላ ስንል ግን ደካማ ብንሆን ብዙ ጉልበት የሌለን ቢሆን በብዙ ኃጢአት ውስጥ ብንገባ በንሳሌ አድሰን ፈቃደኛ ነው ያ ብቻ አይደለም ገና ይሰራናል ሌላ ሰው አረጋናል ስለዚህ እዚህ ቦታ ምናየው እግዚአብሔር የሚያውና ሰው የሚያው የተለየ እንደሆነ እግዚአብሔር የሩቁ ነው የሚያው እኛ የዛሬ ነው ምና እግዚአብሔር ግን ያዕቆብ ወደፊት ከስንት አመት በኋላ የሚሆነው ስለሚያውቅ እሱ መረጥኩ ያዕቆብን ወደድኩ ይላል እስቲ ደግሞ እዚህ ምዕራፍ 27 ላይ እንይ ምዕራፍ 27 ቁጥር 22 እና 22 እስከ 4 ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ ዳሰሰውም እንዲህም ይህ ድምጽ ያዕቆብ ድምጽ ነው ድድገመው እንደገና ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ ዳሰሰውም እንዲህም ይህ ድምጽ ያዕቆብ ድምጽ ነው እጆቹ ግን የኤሳው እጆች ናቸው አለው እርሱም አላወቀው ነበር እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ነበሩና ስለዚህም ባረከው አለው አንተ ልጄ ኤሳ ነህን እርሱም እኔ ነኝ አለ እንግዲህ አጠር ብዬ ማነበው ጊዜ ለማቆጠብ ብዬ ነው እንጂ ታሪኩ ሰፋ ያለ ነው አውርግ ስለዚህ ነው ቆረጥ ያደረኩት እዚህ ቦታ እንግዲህ እንደምታውቁ ምንድን ነው ያደረገው ታሪኩን ልታነቡት ይችላላችሁ ሊሞት ስለቀረበ ይስሐቅ ታላቅ ወንድሙ ታላቅ ልጁን ኤሳውን የሚወደውን ኤሳውን ምን አለ ልባርክ ፈልጋለሁ አንተ ታላቅ ነህ እና ምበላውን ጌዳ አድነ አምጣና አቅርብልኝ እሱን በልቼ ደስ ሲለኝ ይባርካለሁ ሲለው ይህንን እናቱ ትሰማና እናቱ ደግሞ ያዕቆብን ስለምትወድ ለያዕቆብ ትነግረዋለች ስለዚህ ያዕቆብ ሄድና ቶሎ ካሉት በጎቹ አንዱን ቆርጦ ሄዶ እሱ አድኖ እስኪመጣ አዘጋጅቶ ምግቡን ከዛ ታላቅየው ጸጉራም ስለሆነ እሱ ደግሞ ጸጉራም ስላልሆነ የፍየል ቆዳ ለበሰችውና ወደ አባቱ ቀረበ ከዛ አባትየው እኔ ማነኝ አለ ማነስ አለው ምን አለው ልክ ማነስ ይለው ማነኝ አለ ኤሳው ነኝ አለ በኋላ እናየዋለን ለሴም ጥያቄ እግዚአብሔር ይጠይቋል ስም ማን ነው ይለዋል ከሀያ ዓመት በኋላ ለሴም ጥያቄ አሁን ማን የጠየቀው አባቱ ነው በኋላ ግን እግዚአብሔር ነው የሚጠይቀው አሁን የሚጠይቀው ማን ነው ሰው ነው በኋላ ግን እግዚአብሔር አሁን ማን ነው የሚጠይቀው የታወረ ሰው ነው ሁሉን የሚያይ እግዚአብሔር ግን ይጠይቋል አያችሁ ሁሉን የሚያይ እግዚአብሔር ግን ሲጠይቀው እንደዛ ሊል አይችልም አሁን ግን ኤሳው ነኝ ብሎ አታለለ እንዴ ድምጽ አይመስልም ሲናካው ጸግራም ነው ግን ድምጽ አይመስልም አይነኛል ከዛ ባረከው አያችሁ በማታለል ኦሬዲ ግን ያበረከትኩ ለሱ ነበር በማታለል በራሱ ጥረት ለማግኘት ይሞክራል እግዚአብሔርን በኋላ ግን ከብዙ ጊዜ በኋላ ከአመት በኋላ እግዚአብሔር ካልባረከኝ አለቀም ብሎ እግዚአብሔር ፊት ሲቀርብ ግን ስም ማን ነው ሲለው እግዚአብሔር ስለሚያ እግዚአብሔር ማታለል አይቻለም እግዚአብሔር እውር አይደለም ያያል ወገኖቼ እግዚአብሔር እውር አይደለም በህይወታችን ሁሌ ያያል እኛ ተሰውረን የምናረገው ነገር ሁሉ ያያል በሰዎች ፊት ማረግ እንችላለን አገልጋይን ፓስተርን ማታለል እንችላለን ክርስቲያኖችን ማታለል እንችላለን እግዚአብሔር ግን በስውር ምናረገውን በቤታችን ምናረገውን በሐሳባችን ውስጥ ያለውን የቆሸሸውን ሁሉ ያል በእግዚአብሔር ፊት ማታለል የሚባል የለም ይህንን እያስተዋልን መኖር አለብን እያችሁ እግዚአብሔርን መደበቅ አንችል ሰውን መደበቅ ይቻላል እግዚአብሔር ግን የትም ቦታ ብንሄድ ያያል አንዳንድ ጊዜ ብቻችን ስንሆን ለማድረግ እንሞክራለን አንዳንድ ነገር አለ አሁንማ እዚህ ሀገር ከባድ ነው ካሜራውም በየቦታ ነው ደፈለማች ማድረግ አይቻልም ማለት ሊቬተርን ብትገቡ ሆል ወይም እንዴ ሰው ያይኝ ይሆናል እኮ ትላላችሁ አለ ድሮ አይ ሰው የለም ብላችሁን ስሪያችሁንም ምናችሁንም ማስተካከል ትችላላችሁ አሁን አይቻልም እና ግን እግዚአብሔር ደግሞ ከዛም የባሰ ያያል ልብንም ያያል ሁሉ ነገራችን ስለዚህ የተገለጠ ህይወት ሊኖረን ይገባል እና ይህንን ማስተዋል መልካም ነው። ስለዚህ ግን ሰው ግን እውር ስለሆነ ተታለለ። ይስሐቅ ምንም የእግዚአብሔር ሰው ቢሆን ተታለለ። እሺ ደግሞ ዘፍጥረት ምዕራፍ 28 ጋር እኔ ደግሞ 28 ከቁጥር 10 እስከ 17 ያለውን አነባለሁ። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ፣ ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ህልምም አለመ፣ እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ፣ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር፣ እነሆም እግዚአብሔር በላይ ቆሙበት ነበር። እንዲህም አለ፣ የአባቴ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህበትን ምድር ለአንተም ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ ድረስ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ከአንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልስሃለሁ፣ የነገርሁህን ሁሉ እስካደርግልህ ድረስ አልተውህምና ይለዋል። ልቀጥል። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው ይላል። ይገርማችኋል፣ ይሄ ለመጀመሪያ ጊዜ እግዚአብሔር ያዕቆብ የተናገረ ጊዜ ይሄ ነው። እስካሁን ድረስ እግዚአብሔር ምንም ተናግሮት አያውቅም፣ ያዕቆብም ደግሞ ወደ እግዚአብሔር መጥቶ አያውቅም። መቼ ነው እግዚአብሔር የተናገረው? አታሎ በዚህ ቦታ ምንድን ነው? አባቱን አታሎ ወንድሙ እንዳተታለለና በረከቱ እንደተወሰደበት ሲያውቅ ገለዋለሁ ብሎ ሲነሳ ምን አለች እናትየው? ሂድ፣ የእኔ ወንድም ሩቅ አገር አለ፣ ሂድ፣ እሱ ጋር ሄደ ከርመ ሲረሳ ወንድም ትመጣለ፣ ሂድ ብላ አሰናበተችው። ተሰናብቶ ሲሄድ መንገድ ላይ መሽቶበት የሚያድርበት አቶ ድንጋይ ላይ ተንተርሶ እግዚአብሔርን በድሎ ሰውንም በድሎ እየሸሸ ባለበት ቦታ እግዚአብሔር ተገለጠለት። አይገርም? እግዚአብሔር እኛን የሚገለጥልን የሚመስለን ብዙ ጊዜ ስንጸልይ፣ በጽድቅ መንገድ ስንሄድ አይደል? እግዚአብሔር ግን እዚህን ሰውዬ በዛ ቦታ አይደለም የተገናኘው። በደክመበት ጊዜ፣ ከእግዚአብሔር በራቀበት ጊዜ፣ ሰውም ከሰውም በራቀበት ሁሉ አቶ ብቻውን እኛ ብንሆን ይገባዋል ይበል እንዴ አታላ አይደል? እዚህ ያለው ደግሞ ለሱ አይደል እንዴ? እንደውም እግዚአብሔር ቢመጣ ምን እንዲህ ነው የምንፈልገው? ቆይ ቀጣሃለሁ። ሌላው ቢቀር እንኳን ምን እንለዋለን እኛ? ንስሐ ግባ፣ ባትገባ ይሆናል አይደለም እንለው። እግዚአብሔር ግን መጥቶ ንስሐ ግባም አላለው፣ ኃጢአተኛ ነህም አላለው። አገርማችሁ ምንድን ነው ያለው? ከአንተ ጋር ነህ፣ እንደውም እባርካለሁ። ግን ምን አለው? አንድ ነገር ይሁን ሁሉ እስካደርግልህ ድረስ አልተውህም፣ አልተውህም። እስካሁንም ከአንተ ጋር ነኝ፣ አታወቅም፣ ከእንግዲህ ግን አልተውህም ይለዋል። እግዚአብሔር እንደዚህ ነው የሚያደርገው። አይገርማችሁ? እግዚአብሔር ሰዎች እንዴት እንደሚገናኝ ያውቃል። ይሄ ምን አይነት ሰው ነው ያዕቆብ? በጣም ኃይለኛ፣ ያሰበውን የሚያደርግ፣ አታሎም አጭበርብሮም የሚያገኝ፣ ጉልበት ያለው የሚያመልጥ፣ እንደዚህ ብርቱ የሆነውን ሰው እግዚአብሔር የሚገናኘው እንዴት እንደሆነ ታውቃላችሁ? ንስሐ ግባ በሚል አይደለም፣ ሁኔታዎችን ያከብድበታል፣ ራሱ ወደ ንስሐ እንዲመጣ። እግዚአብሔር አልተውህም ሲለው ገና 20 ዓመት የሚመጣበትን ችግር ነው የሚናገር። አልተውህም፣ ከኔ እኔ ገና ሰራሃለሁ፣ ገና ብዙ ምቀርጸው ነገር አለ በህይወት፣ ገና አለፋሃለሁ፣ ታያለ ማለቱ ነው በብዙ ነገር ውስጥ። ግን ለምንድን ነው? ለመሰራት ነው። ግን አያችሁ፣ ኃይለኛን ሰው ንስሐ ግባ በማለት አይደለም እግዚአብሔር የሚል ሁኔታዎችን፣ ኑሮውን ያከብድበታል። እግዚአብሔር ያከብድባ በኑሯችን፣ ኑሯችን ሲከብድ ሁሌ እግዚአብሔር መጠየቅ ጥሩ። ለምን ከበደብኝ? እግዚአብሔር ምንድን ነው የሚናገረኝ? ዝም ካልን አሁንም ያከብደዋል፣ ዝም ካልን አሁንም ያከብደዋል፣ ያከብደዋል። መጨረሻ ጊቭ አፕ እስክናደርግ አሁን መጨረሻ ላይ ጌታው ምንድን ነው? በቃ መውጫ አጣሁኝ፣ ምን ይሻለኛል ስንል ያኔ ነው እግዚአብሔር የሚናገረን። ለምን መሰለህ? እንደዛ ስንል ልባችን ይከፈታል። እግዚአብሔር ያኔ ምንም አርጉ ቢለን እናረጋለን። ከዛ ፊት ቀደም ብሎ ግን ንስሐ ግባ እንደዚህ ነው ቢለን አናረግም። እግዚአብሔር ያውቃል ከሰው ጋር እንዴት ዲል እንደሚያደርግ። አያችሁ? ሌላው ደግሞ እንዳልኳችሁ እግዚአብሔር እቃውን የሱ መጨረሻ ስለሚያውቅ ግድ የለም እባርካለሁ። አንተ አሁን አታላይነ በሰው ዘንድ የተጠላን፣ እኔ ግን አላማ አለኝ ባንተ ውስጥ። ልክ ለአብርሃም የተሰጠው በረከት ነው እኮ አበዛሃለሁ አበዛሃለሁ ነው ያለው አይደል? እና አልተውህም ደግሞ አለ። እና ይሄ ስለ ህልሙ ብዙ አሁን ያን እንድና አላሰብኩም፣ ግን እንዲሁ አይዲያ እንዲኖራችሁ። ብዙ የእግዚአብሔር ሰዎች የሚሉት መሰላል አለ፣ እሱ ታች ነው እግዚአብሔር ላይ ነው አይደለ? መሰላሉ ክርስቶስ ነው ነው የሚሉት ሰውን ከእግዚአብሔር ጋር የሚያገናኝ። ኤኒዌይ እሱ ሌላ ትልቅ ትምህርት ነው፣ ግን እንዲሁ ስላየ ነው እና ዋናው ግን እግዚአብሔር በዚህ ቦታ የሚሰራው በዚህ አይነት መንገድ እንደሆነ እንድናይ ነው። እስቲ ደግሞ ዘፍጥረት እዚሁ ምዕራፍ 28 ቁጥር 20 እና 22 ደግሞ የሆነውን እኔ ከ20 እስከ 22 ያዕቆብም እንዲህ ብሎ ከስዕለት ተሳለ፣ እግዚአብሔር ከኔ ጋር ቢሆን በሚሄደባትም በዚች መንገድ ቢጠብቀኝ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ ወደ አባቴ ቤትም በጤና ቢመልሰኝ ብመለስ እግዚአብሔር አምላኬ ይሆንልኛል፣ ለሐውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል፣ ከሰጠኝም ሁሉ ለአንተ ከአስር እጅ አንዱን እሰጥሃለሁ። እግዚአብሔር ምን ይላል? ያዕቆብ ምን ይላል? ያዕቆብ እግዚአብሔር ምን አለ? ባርክሃለሁ፣ ከአንተ ጋር ሆናለሁ ሲባል ምንድን ነው? አሜን አደለ ማለት ያለብን? ያዕቆብ ግን ምን አለ? እውነት አንተ ልብስ ከሰጠኸኝ፣ ምግብ ከሰጠኸኝ፣ በሰላም ከመጣ ይህን አረግልሃለሁ። እግዚአብሔር እኮ ባርክሃለሁ፣ እንኳን አንተ ዘርህን እኮ ነው ያለው። አሁን የእሱ ሀሳብ ቤት ነው ያዕቆብ ያለው። ሁሌ ምን እበላለሁ፣ ምን እጠጣለሁ፣ ምን ለብሳለሁ፣ ምድራዊ ነገር ነው። አያችሁ? ያሳስብ። አያችሁ? እግዚአብሔር የሚያክል ነገር ተገልጦ ባርክሃለሁ ብሎ እንደዚህ ማለት ሰው አይገርማችሁ? ሰው እኮ እንደዚህ ነን። እግዚአብሔር ይሄ ሰው ግን በኋላ ታያታላችሁ፣ ማቹር ሲያደርግ እንደዚህ አይነት ናት። አሁን ገና ነው በጌታ ነገር መንፈሳዊ ነገር ገና ይገባው ሰው አይደለም። የእሱን አሁን ልቡን የሚይዘው ምንድን ነው? በቃ ዛሬ ስለሚበላው፣ ስለሚጠላው፣ ስለሚለበሰው። እንደዚህ አላጋጠማችሁም? ብዙ ክርስቲያኖች በግላችሁ ህይወታችንም እግዚአብሔር ብዙ ነገር ሲባርከን ጌታ እባክህ ይህንን ብታረክልኝ፣ ይህንን በሰጠኝ፣ ይህንን ባደረክልኝ። አንድ ጊዜ ትዝ ይለኛል የሆነ ባይብል ስተዲ ስመራ እግዚአብሔር ቢገለጥልን አልኳቸው፣ ጥያቄያችን ሁሉ ይመለሳል ስል አንዲት እህት ምን ማለት ነው አለች። ተቆጣችን ነው ጥያቄ ይመለሳል እንዴ? እኔ ብዙ ጥያቄ አለኝ፣ እግዚአብሔር ስለተገለጠልኝ እንዴ ጥያቄ ይመለሳል? ምንድን ነው የእሷ ጥያቄ እንዴ? እንደዚህ መሆን መሻሻል ፈልጋሉ፣ እንደዚህ ማድረግ ፈልጋሉ። እሱ ነው የኔ እግዚአብሔር ሰው ከተገለጠለት ሁሉ ነገር እኮ አገኘ ማለት ነው። ምንድን ነው ያለው በማቴዎስ ወንጌል? ስለምትበሉ ስለምትጠጡ አትጨነቁ። እሱንማ ወፎችን አታዩም? አበቦችን አታዩም? የሚለብሱት ከእነሱ የበለጠ የለበሰ ያማረ ነገር የለበሳል? ወፎችን አታዩም እንዴት እንደሚመግባችሁ? ምንድን ነው ያስጨንቃችኋል? አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ እንጂ ነው አይደለም የሚለው። እግዚአብሔር የእግዚአብሔር መንግስት ከወረደልን ጽድቁ መጣ፣ ይሄማ እንዴት ያስጨንቀን ይገባል። እንግዲህ እግዚአብሔር ከዚህ በለጠ እባርክሃለሁ፣ አንተንም ዘሮች ሁሉ ይባረካሉ፣ ደግሞ አልተውም እየተባለ ጌታ እባክን አደራ። እሱ ብቻ አይደለም እኮ ያለው የሰጠኝ ደግሞ አንድ አስረኛውን ሰጥሃለሁ። አያችሁ፣ ቢዝነስ ነው እሱ፣ ኮሜርሻል ማንድ ነው ያለው። ጌታ ይህንን ከሰጠኝ አንድ አስረኛው ለአንተ፣ አስር ከሰጠኝ አንዱን ሰጥሃለሁ። አያችሁ፣ መንፈሳዊ ሰው እንደዚህ አይልም። መንፈሳዊ ሰውም እንደሚታውቃላችሁ ሁሉ ያንተ ነው። ሁሉም እንደውም አልወስደውም፣ አንተ የሰጠኝንም ወስደው ሁሉ ያንተ ነው። አንድ አስረኛው አለ። ድሮም የሰጠኝ አንተ ነህ፣ አሁንም ያንተ ነው። አያችሁ፣ ግን በህይወታችን ካልበሰርም እንላለን የእግዚአብሔር ገንዘብ ነው አንድ አስረኛ፣ እሱንማ መንካት የለብኝ። ጥሩ ይህም አንድ። ከዛ ውጭ ግን ጌታ ካል ይህም አይሆንም። እንዴ ይህ በገንዘብ ብቻ አይደለም እላችሁ፣ በብዙ ነገር። ጠዋት ተነስቼ ጸሎት ጊዜ ነው፣ ባይብሌን አንባል ጸልያል። ከዛ መሀል ላይ እሱማ ለኔ ራሴ ጊዜ ነው የምሰራበት ጊዜ ነው አንድ አንደገ ማረግበት እንዴ እንዴ አረን ጸልይ አንድ ወንድ ቢላችሁ እንዴ ምን ማለት ነው አይደለም ትሉት አንድ ጊዜ ኒውዮርክ ነበርኩ ድሮ ምኖረው አንድ ወንድም ነበር አይረሳኝ የሆነ ነገርና አንድ ፓስተር ነበር እዛ ያለና ከዛ ፓስተር ጋር እንዲሁ የሆነ ቦታ ሄዱ ነበር በመኪናና ያ ፓስተሩ በቃ መጸለይ በጣም ፈለገ ሸክ ነበርውና አቆመና ቤቱ አጠገብ ባክ ጸልየንም ንምጣኔ በቃ መጸለይ ፈልጋለሁ አለ ከዛ ወንድም እንዳለ ታውቃላችሁ ሂድና ጸልየና እኔ ቤቱ እዚህ መኪና ውስጥ ጠብቀሃለሁ አለ ሉክ ሾፒንግ እንደሚሄድ ሰው ሄደ በሾፕ አርገና እዚህ ጠብቃለሁ እንደሚባለው እና ጸልይ ነው አለ አይ አንተ እኔ የጸሎት ጊዜን ጧት ሰጥቻለሁ አሁን የኔ ጊዜ ነው እና አንተ ጸልይ ግዴለም ካስፈለገ አያችሁ ከሁሉ ነገር ወስነን እንሰጣዋለን የእግዚአብሔር ነገር ካልገባን ወስነ አንድ አስረኛው ብቻ ነው የጌታ ከጊዜያችንም ከምናችን 100% ለጌታ ስንሰጥ ብቻ ነው መንፈሳዊነታችን የሚለመልም አያችሁ እና እንደዚህ አይነት ግን ምን እንዳልኳችሁ ያዕቆብ ግን እንደዚህ አይነት ማይንድ ነው የጥቅም ሰው ነው ምን ያርገው ነጋዴ ነው በቃ ከልጅነቱ ጀምሮ እንደዛ ነው ዲል ማድረግ ነው የለመደው በጣም ጥሩ ዊለር እና ዲለር ሲላሉ እዚህ ሀገር አለ ደመኛ ዲለር ነው ከልጅነቱ ጀምሮ ወንድሙ ጋር ዲል ያደርግበታል ይችልበታል አሁንም እግዚአብሔርም ሲመጣ እግዚአብሔር በለመደው ነው አንድ ጊዜ አንድ ሰው ምን አሉ ቢገርም ነው መቼ ሲመት ያሰብኩት ነገር አንድ ወንድም ሲነግረኝ ነው እና ቆይቷል ወደ ጌታ መጣ ይሄ ወንድም አሉ ነጋዴ ነበር አሉ እና አስራቱን አይሰጥም ወንድሜ ለምን አስራትን አትሰጥም አሉ እንግዲህ እውነት ይሁን ጆክዩን አላውቅም አይ ምን ስንት ነው መስጠት ያለ አንድ አስረኛ አይ እኔ አንድ አስረኛ አልሰጥም ታዲያስ እኔ ያለኝ ገንዘቤን ወረወረለታለሁ እሱ አልፈለገውን ይመልስልኛል አላሉ እንዳይሰጥ ብሎ ነው አያች ምክንያት በቃ ይሄ የነጋዴ ማይንድ ስላለው ነው እና እንደዛ ነው ያዕቆብንም እንደዚሁ ምናየው በቃ ያን አይነት ማይንድ ስላለው እስቲ ደግሞ ዘፍጥረት ምዕራፍ 29 እንይ ደግሞ ከቁጥር 14 እና 15 እናንበው ምን ይላል አሁን እንግዲህ ከዛ ቦታ ወጥቶ ወደ ላባ ቤት ከሄደ በኋላ ላባም በእውነት አንተ አጥንቴ ስጋዬም ነህ አለው አንድ ወር የሚያህልም ከእርሱ ጋር ተቀመጠ ላባም ያዕቆብን ወንድሜ ስለሆንክ በከንቱ ታገለግለኛለህ ምንዳ ምንድነው ንገረኝ አለው እንግዲህ አያችሁ አሁን እንግዲህ ከዚህ እግዚአብሔር ተናገረው ከእግዚአብሔር ጋር ጨረሸ ሄደ ወደ ላባ ማለት ማጎቱ ቤት ራሄል ወሳ አስተዋወቀቹ ገባ ተቀመጠ ተቃቀፉ በቃ ከዛ አንድ ወር ቆየ አሁን ላባ ምን አለው አጎቱ እንዴ እኔ ዘመድ ስለሆንኩ አጎት ስለሆንኩ ዝም ብለ እኔ ያንተን ዝም ብለ ታገለግለኛል አይሆንም አለው እንዴ ደሞዝ እኮ ያስፈልጋል እ ምን ማለቱ እንደሆነ ታውቃላችሁ የሚመስለው ያሰበለት ነው የሚመስለው አይደል አይደለም ግን አያችሁ ለምን የሚያገለግለው እዛ ስለተቀመጠ ሰው የሚያደርገውን ይረዳል እንጂ ምንም አይደለም አይደል ኖ ላባ ደግሞ ከያዕቆብ የበለጠ ብልጥ ነው እግዚአብሔር እንደዚህ ነው የሚያደርገው እኛን ሊሰራን ከፈለገ ይሰብረን ከፈለገ ብልጦች ከሆነን ከኛ ብልጥ ወደ ሆነ ቦታ ነው የሚልከን እኛ በጣም ኩሮች ከሆነን ከኛ የበለጠ ኩሮ የሆነበት ቦታ ይልከን እኛ ሰውን ምን ከሆነ የበለጠ ከኛ ምን ምንቁ ሰዎች ጋር ይከተናል ላባ የሚለው ምን እንደሆነ ታውቃላችሁ እንዴ ዝም ብለው ይሄ ሰውዬ እኮ ሲያው አንድ ወር እንዴ ጉልበት አለው ይሰራል ስለዚህ ልጠቀምበት ስለዚህ ዝም ብለም ትቀመጣለ ምን በቃ ስራ አለኝ የኔን ይሄን ብቻ አይደለም በቃ መሰራት ያለበትን ከብቱን ሙሉንም ቴክኬር አርግልኝ ልክፈል ምንድነው ማለት ደሞዝ ምንድነው እሱ ደሞ እንትናን ስለሚወድ ራሄልን በቃ ራሄልን ለሚስትነት ከሰጠኝ 7 አመት አገልግላለሁ ከዛ አይ ማጥሯል አሁን ላባ ምንድነው ቆ 7 አመት ገና አገና 14 አመት አስቀምጣዋል ምን ችግር የለም 7 አመት ካለገለገለ በኋላ ራሄል እንደመስጠት ሊያን የሰጠው ምክንያት የሰጠ ሲዚላቸዋል ታላቋ ተቀምጣ እንዲታናሽዋለ ግን ለዛ አይደል ለታላቅ ነች ለሌላ ሊድራት ይችላል አይደል ደሞ ለምን ስቢድ እሱም ጋንዘ ማግኘት የለበትም አይደል ስለወለደ ግን በሰባት ዓመት ሊገላገል ነው ይሄ ሰውዬ ያተረፈ ነው ሲያው እግዚአብሔር ስለ ያዕቆብ ሲል ባረከኩ ይላል በጎቹ ሱሚዛቸው ሁሉ ይወልዱ ጀመር ሲባረክ እንዴ እንደዚህ የሚሰራ ሰው ካገኘው ቢልና 14 ዓመት ይስሐቅን ተመልከቱ ይስሐቅ ምን እንኳን 14 ዓመት እንኳን 7 ዓመት አንድ ዓመት ቆይቷል ምናልባት አንድ ቀን ሁለት ቀን ነው ኤሌዘር ሄደ ይዟት መጣ ረብቃ አገባት አይደል እንዴ ለማግባት ለሚስቴን ያለ ዓመት ምን አስፈልግም አስፈልግም አይደል እግዚአብሔር ግን ምክንያት አለው በቀላሉ ነገሮች እንደማይሆንለት ያሳየው ነው አያችሁ ከባድ የሆነ ብርጥ የሆነ ከሱ የባሰ ብርጥ እሱ አታሎ ያመለጠ መስሎታል አባቱንና ወንድሙን አይደል የበለጠ አታላይ ቦታ ላከዋ አያችሁ ለምን ሊሰራው ፈልጎ አሁን 7 ዓመት አለፈ 7 14 ዓመት በኋላ እንዳገኘ ደግሞ እንዴ ብቻ እንደዚህ ባዶጅን ልትሄዳለው ከብት ያስፈልግ ንብረት ያስፈልጋል ምን ማለት ነው እሺ በቃ አገልግለኝ ያገልግለው ጀመረ እንደገና ስንት ጊዜ ደሞዜን ቀየራል 10 ጊዜ አይደል ትዚላቸዋል ሰው ደሞዚ ቀደም ያነበብኩት ምዕራፍ 31 ነው 10 ጊዜ ደሞዜን ቀየራ 20 ዓመት ነው የኖረው 10 ጊዜ በ20 ዓመት ውስጥ ማለት አዚስ በየሁለት ዓመቱ ይቀየራል ማለት ደሞዙ እንዴት ነው ቀየረው ዝንጉርጉር የሆኑትን ያ ላባ አየና እንደዚህ ዝንጉርጉርና ያልሆኑትን አየ አይደል ብዙም ይወልዱት ዝንጉርጉር ያልሆኑት ዝንጉርጉር የሆኑት አይወልዱም አይደል በቃ እነዚህ የሚወልዱት ያንተ ይሆናሉ ይላል ከዛ ሲታይ ደግሞ ዝንጉርጉር የሆኑ ይወልዳል ባይ ዘ ወይ እንደሚወልድ ታውቃላችሁ በጥበብ እየተጠቀመ ነው የሚወልዱበትን መንገድ ያውቃል ያዕቆብ አሁንም ብልጥ ሰው ነው እንደውም ቅድም ያነበብነው ገታ እንደ አውቆ የሆነ ነገር ፊታቸው እንዲያዩ ያደርጋል እንዲጸንሱ ይላል አይደል እና ምን አለ የእንትን ሌሎቹ ጋር የላባ ከብቶች ስፒያርክ የሁለቱንም ማድረግ ይችላል አሁንም ብልጥ ነው ስለዚህ ምን ያደርጋል እሺ እንደዚህ አርጎኛል ቆይን ከሱ ይበለጠ ስማርት ሆነበታል እና ያ እንዲወልዱ ያደርጋል ያይና ይመጣናል እንዴ ዝንጉርጉሮች ሁሉ በቃ ከዛሬ ጀምሮ ዝንጉርጉሮች የሚወልዱት የኔ ነው የሚሆነው ያንተ ያ ነው በቃ ይሏል ከዛ መልሶ ደግሞ እንደዛ ያረጋል አሁን እነዚህ ይወልዳሉ ዲላለ እንደዚህ ይቀያየርበታል እስ ምንም እንዳይወስድ ነው አሁን ቀይሮ መጨረሻ ሁሉም ይወልዱ ሲጀምር ምን አረገ በቃ ዝም ብሎ መተው ሲቶ ከሃያ አመት በኋላ ምን ሆነ የእንትና ከብቶች በዙ የያዕቆብ አሁን ምን ሆነ ይላል አሁን የላባ ልጆች አዩና ይሄ ሰውዬ እኮ ሲመጣ ባዶ እጁ ነው እኛ ጋር የመጣው አሁን ከብቱ በሙሉ የሱ ሆነ ንብረቱ የሱ ሆነ ይሄማ ልክ አይደለም ብሎ ለአባትዮ ነገሩ አባትዮ ያን ሲሰማ ምን አዘነ እሱም እኮ ተባርኳል እኮ አለው ግን የያዕቆብ በዛ አዘነ ያኔ አያችሁ ስንት ጊዜ 10 ጊዜ ሲቀያየር ደሞዙን ይችላል ያ ብቻ አይደለም ቀድመ አንብበናል አይደል በቀን በሐሩር ስሰራ በሌሊት በቁርስ ስሰራ እንቅልፍ ያጣው ስሰራ ነው ያለው አይደል አውሬ መጥቶ ሲሰርቅብኝ የዛን አምጣ ክፈል ስትለኝ ስከፍል ሲጠፋብኝ መጥተ ክፈል ስከፍል በታማኝነት አንድ ነገር ከብቶች ሳይጨነግፉ እንደዚህ አገልግዬ ነው እንደዚህ ሁሉ ሆኖ ነው ያገለገለው እንደዚህ ሲያረግለት ችሎታል እንደዚህም ብሎ ደሞዝ ሲቀይር አሁንም ያዘነ ተቀምጧል ቃሉን ሲቀይርበት ችሏል አሁን መጨረሻ ግን ያልቻለው ምን እንደታቀላችሁ ፊቱ ተቀየረበት ያባታችሁ ፊት ሚስቶችን ጠራና ያባታችሁ ፊት እንደድሮ አይደለም አንዳንድ ጊዜ ያዕቆብ አበሻ ይመስለኛል እኛ ብዙ ነገር እንችላለን አይደል ብዙ ነገር እንችላለን የሰው ፊት ከተቀየረ ግን አንችልም አላያችሁ እንደዚህ እዚህ ሀገር እንኳን መተን ብዙ ነገር መስራ ቤት ብዙ ሲያረጉን ስማይልስ ካረጉልና እንትንስ ካሉን በርታይዞ ስካሉን ድረስ እንችላለን ግን መልካም አርገውልን ምስፍታቸው ከጠቆረ ግን አይ ይቅርብኝላል አይደል ከፍትፍቱ ፊቱ ነው የሚባለው ያባባል ማለት ልክ እንደዛ ነው ቻለ ሁሉን ቻለ አሁን ፊቱ ሲቀየረበት ግን በጣም አዘነ ይፈልገ ይሆናል በቃ ምን ይሻለኛል ሲል ከሃያ ዓመት በኋላ እግዚአብሔር እንደገና ወደ እሱ መጣ ምን አለው በቃ ውጣ ከእንግዲህማ ውጣ ሂድ በቃ አለው ከዛ ጠራና በቃ ያባታችሁ ፊት አለ እንደዚህ ያረገኝ እንደዚህ እንደዚህ ሁሉ አደረገኝ አላችሁ ግን ያባታችሁ ፊት አሁን ግን ተቀየረብኝ አልቻልኩ ሲላችሁ በቃ ሂድ ኒድ አብረን እንሄዳለን አሉ ሚስቶቹ አይደል ያኔ እንደዚህ ብሎ ምን አረገ እግዚአብሔር ሲናገረው መሄድ ጀመረ መኮብ ኮበለል ይላል ሲኮበልል ከሄደ በኋላ ንብረቱን ይዞ ከሄደ በኋላ ከሶስት ቀን በኋላ ላባ ሰማ ሲሰማ ተነሳሱም ተከተለው አሳዶ ባዶ እጁን ሊያስቀረው ነው ሌላ አይደለም እኮ ባዶ እጁን ንብረቱን እኔ ሚስቶቹን ሊወስድበት ይችላል ምን ይታወቃል ግን አትሊስት ንብረቱን በሙሉ ያስቀርበት ነበር ልክ እንደነገ ሊደርስበት ሲል ዛሬ ምን አለ ጌታ በህልም መጣና ተጠንቀቃለው ላባ እንዳትነካው አለ ከዛ ምን አለ መጥቶ ምን አለ ሐሳቡን አሁን ቀየረ እኔ እኮ ንብረቴን ምን ልወስድብ እኮ አይደለም እኔ ልጆቼን ስሜ ምን አለበት ላያያችሁ በከበሮና በደስታ ብላይ ሸኛቸው ለዛ ብዬ ነበራል እኔ ግን ኃይል ነበርም ብዙ ላረግብ ይችላል ነበራል እግዚአብሔር ግን አስጠነቀቀ ምን ላርጋል አያችሁ እግዚአብሔር ከ20 አመት በፊት ወደዚህ ቦታ የመጣው ማልኮት ነው እግዚአብሔር ልኮት አይደለም እናቱ ነች ላከችው አይደል ለዚህ ነው ብዙ መከራ አየሁ አሁን ግን እግዚአብሔር ስለላከው እግዚአብሔር ይጠነቀቅለት ጀመር እግዚአብሔርን ብቻ ታምኑ ነው የሚወጣው አያችሁ እግዚአብሔር ሲናገረ መውጣት መልካም ከሀያ አመት በፊት እኮ መከራው በስቶ ሊወጣ አይችል ነበር እንኳን ታገሰ እግዚአብሔር እስኪናገር እግዚአብሔር እስኪናገር መጠበቅ መልካም አይመስልም 20 አመት ሙሉ ይሄ እግዚአብሔር ሊፈቅድ አይችልም አድቫንቴጅ ሰዎች ሊወስዱብኝ አይሆንም እንል ይሆናል እግዚአብሔር ካልተናገራችሁ አትንቀሳቀሱ ወገኖቼ እዛው ሰዎች አድቫንቴጅ ሰዱባችሁ ማይሆን ቦታ ሆኑ ተቀመጡ ግድ የለም እግዚአብሔር አንድ ቀን ይላል ውጡ ይላል ወገኖቼ በህይወታችን የሚደርሰው መከራ ሁሉ ቀን አለ 20 አመት ሊፈጅ ይችላል እግዚአብሔር ግን በቃ ሚልበት ጊዜ አለ ለዘላለም መከራ አናይ የትም የከበደበት ስራ ቦታ ቢሆን ኑሯችሁ ቢሆን እግዚአብሔር ቀን አለ የእግዚአብሔር ቀን ሲደርስ በቃ ካለ ግን በቃ ከዛ እግዚአብሔር ያቆማል ሁሉ ነገር የከበደባችሁ ነገር ይቆማል ከዛ ላይ በድፍረት እናረጋለን ብትሉ ሰዎች እንኳን እናንተ ሊቋቋሟችሁ አይችሉም ላባው ጌታው ነው አይደል ጌታው እኮ አልቻለም አሁን ማን ሆነ ጌታ ይሄ ሰውዬ ሆነ ብዙ ነገር አርገብኝ ዛሬ እግዚአብሔር ባይዝ ኖሮ አንተ ብዙ አስበ ነበር አይደል አሁን ግን እግዚአብሔር ከኔ ጋር ነው አያችሁ እግዚአብሔርን መጠበቅ እንዴት ከትልቅ ነገር የእግዚአብሔር ጊዜ አለ ብዙዎቻችን ምናልፍበት ነገር አለ አይደል የእግዚአብሔር ጊዜ ይድረስ የእግዚአብሔር ጊዜ ከደረሰ ወገኖቼ ከዛ አላ ማንንም አይቋቋም በእኛ ላይ የሚነሳ ሰው እንኳን አይችልም ግን የእግዚአብሔር ጊዜ እስኪደርስ ሰዎች ሊጠቀሙብን ይችላሉ ብዙ ነገር ሊያደርጉን ይችላሉ መታገስ ጥሩ ነው በዛ ውስጥ ደግሞ ለምን በዛ ውስጥ እንደምናልፍ እንዳለፈ ታውቃላችሁ እግዚአብሔር ሊሰራው ብሎ ነው 20 አመት ሙሉ የመሰሪያ ጊዜያችን እንዳልኳችሁ እግዚአብሔር በመከራ ውስጥ ነው የሚሰራን አለ በአንዳንድ አስቸጋሪ ነው የመሰሪያ ጊዜያችን ስለሆነ አድቫንቴጅ እንውሰድበት እንደውም እግዚአብሔር ላይ ከማክረርም እግዚአብሔር ምንድን ነው ልትሰራ የምትፈልገው በሉ በኋላ ችግሩ ያልፋል ማልፍ የለም ችግር ያልፋል እስኪ ያልፍ ግን ያልፋል ነው አባባሉ ያልፋል ግን ደግሞ የተሻለ ነገር ይመጣል ግን ሳትሰሩ ቢያልፍ ግን ምን ጥቅማል ድሮ እዛ ዩኒቨርሲቲ በነበርኩኝ ጊዜ ይገርማቸዋል ገና ሁለተኛ ዓመት ዶንክ ሜዲካል ስኩል ያኔ ቤተክርስቲያን ዝግ ነች እና የነበርኩበት ቤተክርስቲያን ተዘግቷል ስደት ዘመን ነው ከዛ ምን አለች ቤተክርስቲያን እንግዲህ አሁን በየቤት ነው ቤተክርስቲያን ያለው ስለዚህ እዚህ ቤት ሄደ አገልግል ሁለት ሶስት ቤተሰብ ይመጣሉ እና ሁሉም ሰው እንደዚህ ነው ብሎ አሳይን አደረጉኝ ቅዳሜ ቅዳሜ ነው የማገለግለው ቅዳሜ በቃ ሲጸልዩልና ቃሉን አንብቤ ጸል ይሄዳሉ ገና በጌታም 5-6 አመቴን ብዙም አላውቅም ግን ጌታ ይሰጠኛል ከዛ ወደ 6 ኦክሎክ ሄድና ጸልይና ከዛ እግዚአብሔርን ቃል አከፍላቸዋል ኦልሞስት እስከ ሚድናይት እግዚአብሔርን ቆዩክ ሚድናይት መውጣው ለምዶ ሰዓት ላፊ አለ ትራስታችሁ ሊሆን ይችላል በደር ጊዜ ሚድናይት ነው ከዛ ልክ ሰዓት ላፊ ሳይደርስ ወደ 11:30 ምናምን ሮጬ ነው ጥቁር አንበሳ ሄደው
እስከዛ ድረስ ግን እግዚአብሔር ሲናገራቸዋል። ግን ማገለግላቸው ሰዎች ይገርማቸዋል። ሚገርም ቤተሰብ ነው እግዚአብሔር ላከኝ። በኋላ ነው ያወቁት ታሪካቸው። ሳቸው ምስኪኖች ናቸው። በድንም ጠና ያሉም አሉ እንትንም አሉ። ግን ምስኪኖች እንዲህ ምንድን ነው? ለምን እግዚአብሔር በዚህ ላከኛል? ይገርማቸዋል። ታሪኩን በኋላ ነው ማውቁ። ግን ሁሌ ነግራቸው ነበር መከራ ውስጥ ነን እንደዚህ ሲሉኝ እግዚአብሔር የመሰሪያ ጊዜያችሁ ነው ባካችሁ ተጠቀሙበት ላቸዋል። የቤቱ የነበረችው ቤተሰቡ ትልቋ ልጃቸው ገና በጌታ ሳትሆን እጮኛ ነበራት። ከእጮኛዋ ጋር አብሮ ለመጋባት እያሰቡ ሳሉ አብሮ ይሰሩ ነበር አንድ መስሪያ ቤት። ጌታን አገኘች በሷ። ከዛ ሌላ እህቷም እንደዚሁ ስራት ነበረባት። ከዛ ተፈታ። በቃ ቤተሰቡ ጌታን አገኘ። ወላጅ ብቻ ጌታን አላገኘ፣ ልጆቹ ግን አግኝተዋል። ያጮኛ ታዲያ ጌታንም እንዴት ታየት መከተላት ሽምላት እንዴ? ምን ማለት ነው መጋባት አትፈልጊም? ስለሆነ እኔ ቃል ኪዳን ገብተናል፣ እጮኛሞች ሆነናል፣ እንጋባለን፣ ግን ጌታን አግኝቻለሁ። ደግሞ እንዳሁን ጊዜ አይደለም፣ እዛ ያን ጊዜ ጴንጤ በጣም የሚጠላበት ጊዜ ነው። እና አንዳንድ የመስሪያ ቤት ግብዣ ይጋበዛሉ፣ ይሄዳሉ። እሷ ምግብ ሲቀርብ ስታመዝግን በጣም ይበሳጫል። አዋረደችኝ ይላል። መጨረሻ በቃ በጣም ይቀጣል ሲሉ መጨረሻ ምረጭ በእኔ ከእኔና ከጌታ አላት። እንዴት ሰውና እግዚአብሔርን ታወዳድራ? እንደዚህ አይነት አታምጣብኝ፣ ካልመረት እንደዚህ ነገር አታምጣብኝ። እኔ አንዱን ልንገርህ፣ እኔ ከእግዚአብሔር የሚበልጥብኝ ምንም ነገር የለም፣ ግን ሰውና እግዚአብሔር አይወዳደርም አለች። አንድ ቀን ማታ እንደዚህ ብሎ ድሮፕ አርጓት ሄደ ቤቷ መሽቶ። ይሄ ቤቱ ይሄድና ራሱን ይገላል። ሰውየው ራሱን ሲገድል ጉድ ተባለ። እሷማ አዘነች በጣም። ከዛ ምን እንደተባለ ተባለች፣ ጴንጤዋ በእሷ ምክንያት ደግሞ እነሱን ብሎ እግዚአብሔር ሰው ይባል። ሰውን የሚገድል ሃይማኖት ነው ያላቸው። ሄደች እዛ ለቅሶ ለመድረስ። ተነስተው ሰውየው በጥፊ በርግጫ፣ የሰውየው አባት ተናዱ። ኧረ እባካችሁ ተብሎ ይዘዋት ሄዱ። ልጅ ልጅ እሷም እኮ አባት እናት አላት፣ ዝም እንዴት ትላላችሁ? በቃ በሐዘን ውስጥ መስሪያ ቤት መስራት አልቻለችም። ሰው ሁሉ ተነሳባት። በቃ ቆምች። እሷ ነበረች ምን ደህና ስራ አላት። ከዛ በቃ ቤት ተቀመጠች። ከዛ የታናናሾቿም 12ኛ እየጨረሱ አልሆነላቸውም፣ እዛው ቤት ተቀመጡ። አሁን አባት ነው የሚሰሩት። ያው ደህና ቢዝነስ ነበራቸው፣ ግን በቃ በጣም ተናደሩ እነሱ። ቤተሰብ ሁሉ ጠላቸው፣ ዘመድ ሁሉ ጠላ። ትዚህ ለኛል አንዳንድ ቀን ምግብ አይበሉም፣ ይከለከላሉ ቤት ውስጥ። ያ ሁሉ ወደ 10 ልጆች ይሆናሉ፣ ወንዶችም ሴቶችም። እነሱን አገልግል ተብዬ ተልክ ያለው እኔ አላውቅም። ይህን ሁሉ ታሪክ እግዚአብሔር ምክንያት ነበረው፣ ግን የሚገባኝ ነገር ነበር። ይህን ሁሉ ችግር በኋላ ነው የነገሩኝ፣ ሳይነግሩኝ ግን ችግር ላይ እንዳሉት ይገባኛል። ወገኖቼ ይላቸዋል ሁሌ ሁሌ ስለተቸገራ፣ እግዚአብሔር የመሰሪያ ጊዜያችሁ ነው። ይሄ ሁሉ የሚያልፍበት ዘመን ይመጣል፣ ታያላችሁ። እግዚአብሔር ብዙ ነገር ያደርግላቸዋል፣ ግን ይሄን ጊዜ ዌስት አታርጉት ፕሊስ እላቸው ነበር። በማንጎርጎር አታሳልፉ፣ ዛሬ የምትሰሩበት መሰሪያ ጊዜ ስለሆነ። ምክንያቱም ለምን የሚቀቃላቸው እግዚአብሔር ለእነሱ የሚሰጠኝ ቃል የተለየ ቃል ነው የሚሰጠኝ ነበሩ። ለእነሱ እንደሆነ በማቆር እግዚአብሔር ሊሰራቸው ነው። አንድ 4 ዓመት አገለገልኳቸው። ከዛ በኋላ ይገርማቸዋል፣ አንድ በአንድ እሷም ደህና ቦታ ስራ አገኘች፣ እነሱም ሌሎችም ስራ አገኙ። አንዳንዶቹ ለእንትን ወደ ክፍለ ሀገር የሚወስድ ነው ስራቸው። እዛ ሲሄዱ ሄዶ ይመሰክሩ ጀመርኩ። ስንቶች ወደ ጌታ ይመጡ ጀመር። አንዷ ማለት እዛ በቃ ብዙዎች ገጠርን አገልግላ ቤተክርስቲያን ጠርታ ተጠምቆ ቤተክርስቲያን ተመሰረተ። ምክንያቱም ያኔ ይጠቀሙ ነበር ብዙ ነገር እና እየመጡ ይነግሩኛል። እኔ አሁን አገልግሎት አቁሜ ያለሁ ጨርሼ ያለሁ ኦልሞስት ግራጁዌት ላደርግ ስል እግዚአብሔር ይህን ሰራ ይሉኝ ነበር። ከዚችም ያው እንዳልኳችሁ ትዳሩ ምንም ፈርሳ ነበር። ሌላ ትልቅ የትልቅ ድርጅት ኃላፊ የሆነ ሰው አገባች። ከዛ ውጭ ሄደች። አሁንማ ልጆቹ አድገው አሁን ኮሌጅ 3ኛ ልጅ ኮሌጅ እየተማረች ነው። ሌሎቹማ ጨርሰዋል። እግዚአብሔር ባርኳቸዋል። እና ምንድን ነው ያቺ ጊዜ አለፈች፣ ታርፋለች። ጊዜው ግን ተጠቀሙ፣ እንዳልኳችሁ ተጠቀሙ። አሁን ጥሩ ክርስቲያኖች ነው ሁሉም አገልጋይ። ከዛ ውስጥ የሆነች አንድ ትታለች ፉል ታይም አገልጋይ፣ ሌሎቹ በሌላ ስራ ነው፣ ግን ጥሩ ህይወት አላቸው። እና ምንድን ነው ምላችሁ፣ ዘመኑ የመከራ ዘመን ያልፋል። ግን የመሰሪያችን ጊዜ እንጠቀምበት ያጩ የመሰሪያው ጊዜ ነበር ያቁ እንጂ ያልፋል ማልፍ መከራ የለም ያ ቀን ደረሰ ውጣለው ጌታ የእግዚአብሔር ጊዜ ከደረሰ ወገኖቼ ውጣ ሲባል ወዳው ነው ወጣውኩ ከአመት በኋላ አይደለም ከወር ከሁለት ወር አይደለም እግዚአብሔር ጊዜ ካልደረሰ ግን ኖ ዌይ ብትለፉ ትዚላችኋል ዮሴፍ ስርቤት ተቀምጦ 11 አመት ከተቀመጠ በኋላ እግዚአብሔር ጊዜ ሳይደርስ ለመውጣት አሰብ ሞከረ አይደል ባክን ብሎ አንተ ከዚህ ስትወጣ አደረ አስበኝ አለ አይደል ጠጃ ሳላፊው ባክን ምን አለ እንዳለ ያህልሙ ደረሰ ጠጃ ሳላፊው ረሳው ነው የሚለው ሁለት አመት አለፈ ረሳው ለምን የእግዚአብሔር ጊዜ ካልደረሰ በእናንተ ቴክኒክ ነገሮች አይሆንም ዮሴፍ መስሎት ነበር ፍልም ስለተረጎመላቸው ንጹህ ስለሆነ ስለሚያውቁት መልካም ስለሆነላቸው የሚያስወጣው መስሎታል ረሳ የእግዚአብሔር ጊዜ ካልደረሰ ወገኖች ይዘጋባቸዋል ሁሉ ነገር የእግዚአብሔር ጊዜ ሲደርስ ግን ትህልም ሲያይ ግን ንጉሱ ማን ነህን የሚፈታልኝ ሲል ተሳሉ ይላል እግዚአብሔር ካጠጃ ሰላፊ ሁለት አመት ብሎ የረሳው ዮሴፍ የሚባል እኮ አለ ህልም ተርጓሚ ብሎ ተዛለው ከዛ ምን ይላል እግዚአብሔር አስጮኮሉት ይላል እግዚአብሔር ቃል ውጣ እንዴ ቆቀስ በሉ እኔ ትንሽ ኖ ውጣ ጸጉሩን ላሽተው ታጥበው ልብስ ልቀይሮ ንጉሱ ቤት ግባ የእግዚአብሔር ጊዜ ሲደርስ በቃ አያችሁ ወጣ ቤተ መንግስት ገባ በቃ አለቀ የእግዚአብሔር ጊዜ አለ ችግሩ በእግዚአብሔር ጊዜ እስኪደርስ ግን በትዕግስት መጠበቃል መከራ ሊሆን ይችላል ላይመቸን ይችላል ብዙ ነገር ላይመች ይችላል እንታገስ ግን እግዚአብሔር ጊዜ ግን ሲደርስ ሁሉ ነገር ይቆማል እሺ አሁን ደግሞ የመጨረሻው ክፍል ያዕቆብን እንይ ዘፍጥረት ምዕራፍ 32 ሁላችን የምናቀው ክፍል ነው ከቁጥር 22 ጀምሮ በጌታ ስም አነባዋለሁ በዛች ሌሊትም ተነሳ ሁለቱን ሚስቶቹንና ሁለቱን ባሪያዎቹን 11ዱንም ወልጆቹን ወስዶ የያቦቅን ወንዝ ተሻገረ ወሰዳቸው ወንዙንም አሻገራቸው ከብቱንም ሁሉ አሻገረ ያዕቆብ ግን ለብቻው ቀረ አንድ ሰውም እስከ ንጋት ድረስ ይታገለው ነበር እንዳላሸነፈው ባየ ጊዜ የጭኑን ሽልዳ ነካው ያዕቆብም የጭኑ ሽልዳ ሲታገለው ደነዘዘ እንዲህም አለው ሊነጋ ቀላልቷልና ልቀቀኝ እርሱም ካልባረከኝ አልለቀህም አለው እንዲህም አለው ስምህ ማን ነው እርሱም ያዕቆብ ነኝ አለውም ከንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል ከእግዚአብሔር ከሰውም ጋር ታግለ አሸንፈሃልና ያዕቆብም ስምህን ንገረኝ ብሎ ጠየቀው እርሱም ስምህን ለምን ትጠይቃለህ አለው በዚያም ስፍራ ባረከው ያዕቆብም እግዚአብሔርን ፊት ለፊት አየው ሰውነቴም ድና ቀረች ሲል የዚያም ቦታ ስም ጵኔል ብሎ ጠራው ጵኔልም ሲያልፍ ፀሐይ ወጣችበት እርሱም በጭኑ ምክንያት ያነክስ ነበር ይላል እዚህ ቦታ ግዴ ታውቃላችሁ ከዛ ወጣ እንደውም ሀብቱ ብዙ ነው ከዛ በኋላ ወንድሙ ሊገናኝ ኤሳው ሊገናኝ ሆነ ምክንያቱም ወደዛ ተመለሳል እንደ ነገ ሊገናኝ ደረሰ ከመገናኙ በፊት እግዚአብሔር ባርኮታል እንዳያችሁት እግዚአብሔር ደግሞ እንደገና ሁለተኛ ተናገረው እኔ ካንተ ጋር ነኝ አለው ከዛ ወንድሜ አሁን ቢገለኝ ይሳል ካንተ ጋር ነኝ አለው እግዚአብሔር ተናግሮታል እኮ ቢገለኝ ይሳል እውነትም እግዚአብሔር ከኔ ጋር ነው እንደ ደግሞ ባርካለሁ ብለኝ አይደለ አልነበር ይላል መጀመር ከዚህ በፊት ያለው ምራበት እግዚአብሔር አው ባርካል ይለዋል ምን አለ እንደውም ከዚህም ወን ሲሻገር አንድ ዱላ ብዬ የነበረ ተሻገርኩት አሁን ግን ሁለት ሰራዊት አርገኛል እግዚአብሔር ይባክን ጠብቀኝ እግዚአብሔር ካንተ ጋር ነኝ አለ እንደዚህ ብሎ ምን ያረጋል ኤሳው ነገን ይመጣ ሲሉ ፈራና ምን አረጋ ብዙ በረከት ይህ ከብቶች ምኖች ገጸ በረከት አድርጎ ላከለት ለኤሳው ኤሳው አየና ዝም አለ ከዛ ሲመጡ ባሪያዎች ምን አላችሁ ምንም አላለ አሁንም ፈራ እሱ የመሰለው ጌታዬ ባርክ በቃ አንተ ላገኘ ነው ናፍቆሃል እንዲባል ዝም ነው ያለዋል ምን ይሻለኛል አለ አሁንም እንደገና ይልካል አልሆነም አሁን በጣም ፈራ ጨነቁ አያችሁ ምክንያቱም ወንድሙ እንደሚገላ ያውቃል በአንድ ወገን እግዚአብሔር ካንተ ጋር ነው ይለዋል እግዚአብሔር ያው ስንት ነገር አሳይቶታል አይደል እግዚአብሔርን እጅ አይቷል ከላባ እንዳዳነው አይቷል አይደል ስቲል ያንንም እያወቀ እግዚአብሔር ትያድነኛል ይላል ግን አት ዘ ሴም ታይም እንዴ ምን አለ ወጥ ይሄንንስ ባደርክ ያጭ በእግዚአብሔር ሙሉ በሙሉ አይታመንም ብዙ ጊዜ ይሄ ነው ችግራችን እኛ
እግዚአብሔር ያረጋል እታመናለን ቤታችን በሩን እንከፍታለን ምን ምን ጋፈጣለን ከጌታ ጋር እንላለን ከዛ የኋላ በር ግን እናዘጋጃለን ሁሌ ይሄ ኮባይ ሰራ ድንገት ማምለጫ ናዘጋጅ ድንገት እኮ እግዚአብሔርም ያስራዳለው ብሎ ባይሆንልኝስ እንዴ ማምለጫ ማዘጋጅታለብ የኋላ በር ለማንኛውም ይኖር እንላለን የራሳችን ቴክኒክ ይኖራታል ድንገት እግዚአብሔር እኮ ብሎኝስ ባይሰራ ወንድሜ እንዴት ነው ሲል ሃሌሉያ እግዚአብሔር ያረጋላለን ግን ውስጣችን ሃይ ባይሰራ ደግሞ እስቲ ትቺ ነገር ሁሉ እግዚአብሔርን ፈጽሙ በሙሉ አንታመነው እምነቱ ከሌለ ግብዞች አንሆን እምነቱ የለኝም እንበል እግዚአብሔር እምነት ይሰጠናል ግን እምነቱ እግዚአብሔር ከሰጠን ግን መጠማባቂያ ምን ያስፈልገናል እግዚአብሔር ያረጋላለን እንደዛ እንደማረግ አሁን እስቲ ቢልክ ቢልክ አልመልሳለሁ አሁን ጭንቅ ሲለው ምን አረግ ያለውን ንብረቱን 20 አመት የለፋበትን ንብረቱን ሚስቶቹ ልጆቹ ሁሉ አሻገረና ለብቻው ቀረ እና ምን ጠየቀ ይገርም ነው ካልባረከኝ አለቀ ዴ ይሄ ጥያቄ በጣም ይገርም ነው እንዴት አልባረ ከዚህ ሰው ይበለጥ የተባረከ ሰው አለ እንዴ ባክ ባርከኝ ይላል ግን አልተባረኩም እኮ ነው የሚለው እንዴ ሁለት ሰራዊት ንብረት አለኝ ይላል የሚበላ የሚጠጣ ጌታው ብቻ ከሰጠኝ አንድ አስረኛውን ሰጣለሁ ያለው እግዚአብሔር አትረፈው ሰጥቶት አሁን መልሶ አልተባረኩም ባክን ባርከኝ ይለዋል ካልባረከኝ አለቀ ለምን እንደሆነ ታውቃላችሁ እውነተኛ በረከት ከሰማይ የሚመጣ እውነተኛው በረከት እግዚአብሔር የሚሰጠን እውነተኛው በረከት መንፈሳዊ ነው መንፈሳዊው ነገር ብንረዳ ይሄን የምድሩ ነገር ቦታ ማንሰጠው አየው ከ20 አመት በኋላ ይሄ ከንቱ ነው ሲያገኘው ነው ለካ ሲያገኘው ይሄ ከንቱ ነው ሰማዩ በረከት ከሌለ ለካ ይሄ ከንቱ ነው አለ ምንድን ነው በቃ ይቅር አልተባረኩም የሁሉ ንብረት ይያለ እኔ አልተባረኩም እግዚአብሔር ሲባርክ ነው እንጂ የኛ ብልጠት ይተማዋል እስቲ ከዚህ ጋር አንድ እግዚአብሔርን ሰው ብናይ ደስ ይለኛል በጣም ስለሚጠቀም ዘፍጥረት ምዕራፍ 13 ሁላችን ምን እናቆ ክፍል ነው አብርሃምና ትዚላቸዋል አብርሃም ሲወጣ ውጣ ሲለው ተከትሎት ማን ወጣ ከሱ ጋር ሎጥ ወጣ አገውቶ አይደል ምን እንደሆነ ታያላችሁ ዘፍጥረት ምዕራፍ 13 ከቁጥር 5 ጀምሮ ላንብበው ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳንም ነበረው በአንድነትም ይቀመጡ ዘንድ ምድር አልበቃቸው የነበራቸው እጅግ ነበረና በአንድነት ሊቀመጡ አልቻሉ የአብርሃምና የሎጥ መንጎች በሚጠብቁት መካከለም ጠብ ሆነ በዚያም ዘመን ከናውያንና ፈሪዛውያን በዚያች ምድር ተቀምጠው ነበር አብርሃምም ሎጥን አለው እኛ ወንድማማች ነንና በኔና በአንተ በረኞቼና በረኞች መካከል ጠብ እንዳይሆን እለምናለሁ ምድር ሁሉ በፊት አይደለምን ከኔ ትለይ ዘንድ እለምናለሁ አንተ ግራውን ብትወስድ እኔ ወደ ቀኝ ሄዳለሁ አንተ ቀኙን ብትወስድ እኔ ወደ ግራ ሄዳለሁ ሎጥም አይኑን አነሳ በዮርዳኖስ ዙሪያ ያለውን አገር ሁሉ ውሃ የሞላበት መሆኑን አየ እግዚአብሔር ሰዶምንና ገሞራን ከማጥፋቱ አስቀድሞ እስከ ዞአር ድረስ እንደ እግዚአብሔር ገነት በግብጽ ምድር አምሳል ነበር ሎጥም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ ሎጥም ወደ ምስራቅ ተጓዘ አንዱም ከሌላው እርስ በርሳቸው ተለያዩ አብርሃምም በከነአን ምድር ተቀመጠ ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ እስከ ሰዶም ድረስ ድንኳኑን አዘዋወረ የሰዶም ሰዎች ግን ክፎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ይላል አገርማችሁ እኔ አብርሃም ይገርመኝ እግዚአብሔር ውጣ ያለው እሱ ነው ባርካለው የተባለው እሱ አይደል አሁን የሁለቱም ሲባረኩ ባሮቻቸው ሲጣሉ አይቶ ምድር አልበቃቸው ሲሆን ምንድን ያለው እኔና አንተ መሃል ጠብ ከመሆን አለ ጥሩ ነው እንደዚህ ማለት እኔ በቃ እግዚአብሔር እኔን አለ ተናገረኝ እኔ እዚህ አርፋለሁ አንተ የፈለክበት ቦታ ማለት ይችላል ደናው መርጡ እግዚአብሔር እኮ እኔን አንተ አልተናገረ ማለት ይችላል አላለ ምንድን ነው የፈለከው መርጦ ውሰድ ግራክ ወንኮስድ ቀኙ ወስዳሉ ቀኙ ኮስድ ለሚሆነው ውሰድ ከፈለክ ምድረ በዳው ነው እኔ ወስዳሉ ግዴል ሁሉ ይቅር ግዴል ከጠቡ ወንድማማችነቱ ይበልጥብኛል ሎጥ ዞር ሁሉ ሲያይ ዮርዳኖስ የሚያልፍበት ለም የሆነ ሜዳ ያለ በጣም ለም ነው ሲያው እንደውም እንደ ኤደን ገነት ትመስላለች አለ ይላልኩ አይደል እንደ ኤደን ገነት እንደ ሰማዩ ገነት የምትመስል አገር ነች ድ አለ በቃ እኔ ወደዚህ ነው የምሄደው ከብቶቼ ማዘሩ እንደውም ይበለጠ በረከት ይበዛል የሚበሉት አለ የሚጠጡት አለ እኔም ደስ ያባረ ቦታ እኖራለሁ ቤት በሰራበት ደስ ይያለ ይኖራለሁ ወደሚልበት ቦታ ሄደ እሺ አብርሃም እኔ ምናልባት የተተወለት ከነአንስ ምድረበዳኮ ሊሆን ይችላል እኔ ከብቶቹ ሊያልቁ ይችላል እኮ ባዶ ኮን አይደል ዝናብ የማይዘንብበት ኮን ይለቅ ለኔ ወንድም ማማችነቱ ነው የሚወቀ ምሻለው አብሎ ማረጥ ሎት ግን ምን ለሚሆነው ቦታ ማረጥ አያችሁ ከዛ በኋላ የሆነውን ታላችሁ የሎጥን ምን እንዳናያችሁ ሎጥ መጀመሪያ ሲያርፍ እንዴት እንደረፈ ታውቃላችሁ ከሩቅ ነው ሰዶም ዛሩቅ ነች ያለችው እዚህ ገነት የሆነ ቦታ አረፈ ቀስ ሲያት እንዴ እዛ ሰዶም እኮ ቢዝነሱ የደራዛ ነው ከሩቅ ነው ቁሚያው ዞር ሲል ይላል አያችሁ እዚህ ቁጥር 13 እስከ ሰዶም ድረስ ድንካኑን አዛወረ ድንካኑን እየነቅልና ጠጋ ይላል ወደ ሰዶም አሁንም ሲያ እንዴዛ ሰው እኮ ተስማምቶ ከተማ ነው ሰዶም ታያላችሁ ቢዝነሱ እዛ ነው ያለው ጥሩ ነው የሚዶሩ ዘን እንዴ ያነሳ ደግሞ ጠጋ ይላል እንዴት ደስ እንዴ ወደዛ መግባት ይልና መጨረሻ ላይ ሰዶም ውስጥ ገባ ትዝላችሁ መላእክቶቹ ሲመጡ በሰዶም በር ቁጭ ብሎ ያገኙት እኮ ሩቅ ነበር እኮ ዞር ሲል እንዴ እዛ ነው እኮ ጥሩ ኑሮ ያለው ቢዝነሱ ያለው እዛ ነው መሻሻል የሚቻለው ተመሬ ደህና ቦታ የሚደርሰው እዛ ነው ሁሉ እኮ ያለው እዛ ነው ኢትዮጵያ ትዝላችኋል አይ ገጠር እኮ የት አለ አዲስ አበባ እንግባ ብለው ሰዎች ይገባሉ አይደል እንደዚሁ ደግሞ እዚህ እንደ ደህና ኑሮ የምኖርበት የትኛው ከተማ የትኛው ስቴት ነው እዚህ እኮ ርካሽ ነው ኑሮ ደግሞ መማርና መሻሻል ይቻላል ልጆች ማሳደግ ይቻላል ደህና ቦታ መድረስ ይቻላል ብላ እንደማለት ነው እኮ ያደረጉት እዛ ቤት እኮ ብንገዛ እንዴ ትልቅ ቤት ምን የመሰለ ቤት እንደኖር እንችላለን በሚል ነው እኮ ያደረጉት የሎጥ እኮ እኛ አሁን ስናየው እንፈርድበታለን እንጂ ዛሬ እኔና እናንተ የምናደርገው ውሳኔ ነው እኮ ሲል ምን ያደርጋል ጠጋ ሲል አይ እቺማል በቃ የተሻለን ነው ጠጋ ሲል አሁን እኮ አልጎደለውም እዚህ ሲያየው ግን እዚህ እኮ ቱ ቤድሩም ነው ያለኝ እስቲ ደግሞ ይላል ሀውስ ገዛሉ ይላል ታውን ሀውስ አይ ፋሚሊ ሀውስ በርካሽ ደግሞ እዛ አለ እኮ እንዴ እዛ ደግሞ ጥሩ ቢዝነስ አለ ብሰራ እኮ ነግቼ ደግሞ እንዴ ስንት ነገር አደርጋለሁ ምን የመሰለ መኪና ገዛለሁ ብሎ ከተማ ውስጥ ገባ ሁሉ የደራበት ቦታ አይገርማችሁ አብርሃም ግን እዛው ገጠር ውስጥ ቁጭ ብሎ እግዚአብሔርን እየጠበቀ ይኖራል ከዛ ታሪኩን ይዩት እስቲ እኔ አሁን ጊዜ ስለሌለ አናየው ምን እንደሆነ ታውቃላችሁ በመጀመሪያ ሎጥ እስከነ ሚስቱ እስከነ ንብረቱ መጥቶ የጎመላር ንጉስ መጥቶ ንጉሱን ሁሉ አባሮት ሎጥን መርኮኛ አድርጎ ወሰደ አብርሃም ሰማ እንዴ አጎት ተምርኮኛ ሆናል ንብረቱ ሁሉ ተወስዷል ሲባል እንዴ 300 ሰዎች ይዞ እንዴ ማለት እኔ እኛ ብነው ምንድን እንዴ ድሮም እሱ መርጦ የገባበት ነው ምን አለ ደሞ ይችል ዋጋ አረ ማለት ይቻላል ኖኖ አለ ይች ዋጋ ሄዶ ተዋግቶ አሸንፎ ሎጥን ንብረቱ ምኑን ሁሉ አስመለሰለት አሁን የሰዶም ንጉስ ይንሲያ አብርሃም ሁሉ ያደረገልን ተማርከን የነበረ ያወጣልን በላ አብርሃም የወረስ ያገኘውን ከብት ሁሉ ሰደ በቃ ስጦታ ሰጣለን ሲል ኖ ይላል አይ ታምቡት ምን ይላል አብርሃም አሁንስ ነገ የሰዶም ንጉስ ባለጠጋ አደረገው ተብሎ እንዲወራልህ ነው ኖ ዌ እግዚአብሔር ነው እኔን የሚባርከኝ እንትን አልፈልግም ዲት ስላረከው ነገር ኖ የሚገባኝ ወንድሜን አድኛለሁ በቃ ብሎ ተመለሰ እግዚአብሔር እየባረከው አለበት በሰው የማይታመን ሰው ነው አብርሃም እግዚአብሔርን ብቻ ታመነ ከዛ በኋላ ደግሞ መላእክቶች መጡ ሊጎበኙት ሰዶም አይደል አስተናገዳቸው ለውጥ መቼስ የእግዚአብሔር ሰው ስለሆነ ከዛ የከተማው ሰው ሽማግሌው ልጅ ሳይቀር ሁሉ መጣ አውጣቸው እንድፈራቸው ሲሉ ድረስ አይደል ከዛ አይሆንም አላረግም ሲላቸው ምንድነው አንተ አፍተርኦል እንግዳ ነህ የዚህ ሀገር ሰው አይደለም ፎረነር ነው አንተ ምንድነ ደግሞ አሉት እኮ እንደዛ ያሉት አቃለሉት እግዚአብሔር ነው ያነጠቀው ያ ብቻ አይደለም ሰዶም ልጠፋ ስትል ስለሱ የጸለየለት አብርሃም ነው እንዴት ነው የወጣው ምን ያ ሁሉ ንብረት አብርቶ አፍርቶ አንድ ነገር ሳይዝ ባዶ እጁ ነው የወጣው ማንኪያ ሽኳ እንኳን ሳይዝ ነው የወጣው ባዶ እጁ ሚስቱን እንደውም አቶ የጨዋውልት ሆና ቀረችበት
ይሄ ሁሉ የመጣው ለምንድነው?
ሰዶምን ኤደን ገነት ምትመስለዋል ለሙን ቦታ ስለመረጠ። ምርጫችን ለሙ ቦታ ነው እግዚአብሔር።
እግዚአብሔር ስትመርጡ በብዙ ሰዎች ምስኪኖች ትመስላላችሁ። ይሄ ሰውዬ መሻሻል ሲጭ ደና ኖሩ ሲጭ አኖር ሲጭ ለምን እንደዚህ ይኖራል? ብዙ ሰዎች እንደዚህ አይሏቸዋል። ምንድን ለምን እግዚአብሔር መርጣችሁ ማረጋችሁ አያዩት?
እኔ ይገርማችኋል የሆነ ታሪክ ለትምህርታችሁ እንዲሆን እነግራችሁ። ከሆነ ተወሰነ ዓመት በፊት ቆይቷል ምናልባት 15 ዓመት እንደዚህ በፊት የሆነ ቦታ ለክሶ ነበርና የሆነ ስቴት ሩቅ ነርተን ሄድን ከክርስቲያኖች ጋር።
ጧት ተነስተን ለሊት ነው የገባን። ሩቅ ነው ሌላ ስቴት ብዙ ስቴት አለ ቀርጠ
እና በቃ እዛ ለክሶ ቤት ስለሆነ በቃ እዛ ነው የምንውለው እዛ ነው የምናድረው።
3 ቀንና ብዙ የድሮ ክርስቲያኖች አገኘን ከየስቴቱ። አንዳንዶቹ የዛሬ ስንት ዓመት ማውቃቸው ናቸው። እንዳጋጣሚ ይሄን ያገናኘ አይቻቸው አላውቅም። ከኢትዮጵያ ከወጣሁኝ እኔ ቆይቻለሁ እነሱ ወጣ። አሁን በየቦታው ሄደው ተመረው ትልቅ ቦታ ደርሰዋል። በየፊልዱ ሐኪሞቹም ሐኪሞች ናቸው። ኮምፒውተርም በኮምፒውተር ማስተርስ ምናምን ተምረዋል። በየቤተ ክርስቲያኑ ባሉበት ቦታ ሽማግሌዎች እንደዚህ ነው የሚያገለግሉ ናቸው። የተከበሩ ናቸው። እና በጣም ደስ አለኝ አብረን አሳለፍ እና ግን ምን እንደሆነ ታውቃላችሁ? ጧት ጧት ተነስተን አብረን ስምናል ተነስተን እኔ ባይብላን ቤት ስጸልይ ይነሱና በቃ ባይብላቸውን ያነቡና ከዛ እንደ ጽሞና ጊዜ ሰው ሲሞት ሲል እስቲ ሳይለንስ ጊዜ እንውሰድ ብሎ አንድ ሁለት ደቂቃ እንደሚያዛል እንደዚህ ብሎ ትንሽ ቆይቶ ይሄዳሉ። በቃ ጸሎቴ ነው። ጧት ጧት ተነስተ ደነገጥኩኝ። ምክንያቱም ድሮ አውቃቸዋለሁ እነዚህ አንዳንዶቹ ስለ ጌታ ሆነው ብለው ተሰደው እስር ቤት የነበሩ ናቸው። አብረን የምንጸልይ የምናድርበት ዘመን ነበር ድሮ። ዛሬ 5 ደቂቃ መጸለያችሁ በሁሉ ነገር እኮ አግኝተውታል። በምድር የሚገኘው ሁሉ አግኝተውታል። ያ ብቻ አይደለም፣ በቤተ ክርስቲያን ውስጥም የተከበሩ ሰዎች ናቸው። ግን የጸሎት ነገራቸው ሙትቲ መንፈሳዊ ነገራቸው እዛ ወደ 3 ቀን ተቀመጥን እግዚአብሔርን ቃል የሚያካፍል ሰው ሁሉ ጠፋ። አንዳንድ አገልጋዮችም ነበሩ የሚያካፍሉ ሲባሉ ፈሩ። እነሱ ጉራሳቸው ምን ያህል ኑሯቸው ምን ያህል በኑሮ አድገዋል፣ ግን መንፈሳዊ ነገራቸው ምን ያህል እንደተበላ ነው ያየሁት። በጣም ነው ያዘንኩት ወገኖች፣ በጣም አዘንኩኝ። በአንድ ወገን ደግሞ እግዚአብሔርን አመሰግንኩ። ምክንያቱም አንዳንዶቹ ና እኛ እዚህ ስቴት አለን ባክን ጥሩ ኑሮ መኖር ትችላለህ ይሉኝ ነበር ከጥቂት ዓመታት በፊት። ይሁን ልምንኖ እኔ አንዳንዶቹ የሚኖሩትን ኑሮ ብትነግራችሁ ይገርማችኋል። ቤታቸው ዛፍ እንትን ፈረስ የሚያጋልብ ቤት ያለ ነው። ግቢው ቤቱ ኑሯቸው በጣም ትልቅ ነው። እና ና ባክን ፕራክቲስ ፕራይቬት ፕራክቲስ እዚህ አለ ጀምር ስለሚወዱኝ ጠየቁኛሉ። እምቢ ስላቸው ከኔ በኋላ የመጡት ሄደው ተሻሽለዋል። እኔ ይኸው እንግዲህ በስንት ነው ነጋሽ በሩ እኛ ቤት ሲመጡ ነግሬያቸዋለሁ። 20 ዓመት አፓርትመንት ኖሬ አሁን ትንሽ ታውን ሀውስ ነው የገዛሁት። ያውም ይሄም የገዛው ታማስ ትልቅ ሆኖብኛል ብዬት ምንድን ነው ጌታ ወይ ለምንድን ነው ትልቅ ተኙ ብዬ ግራ ገብቶኛል። ለምንድን ነው ምላችሁ መንፈሳዊ ነገር ግን ከእግዚአብሔር ጋር ያለኝ ነገር አለመበላሸው ትልቁ ደስ የሚለኝ። ለጥቅሜ ብዬ ብሄድ ኖሮ ስንት ቦታ ብሄድ ዛሬ ባዶ በሆነ። አያችሁ በጣም ይሄ ኢምፖርታንት። ሌላ እንድናየው በዚህ ቦታ እንፈልገው አብርሃም ወንድምነትን ይበልጣል ከምን ከጥቅም። በክርስትናችሁ ወንድምነትና እህትነት የበለጠ ይህን ፕሊስ በጣም እናስብ። ብዙ ጊዜ ሰዎች እንጣላለን ከክርስቲያኖች ጋር በአንዳንድ ጉዳይ። እኔ አሁንም የራሴን ኤግዛምፕል ነው የምነግራችሁ ለትምህርት እንዲሆናችሁ። ከጥቂት ዓመት ወዲህ አንድ ሌላ ሀገር ያለ አንድ ወንድም አለ ድሮ ማውቀው። ከዛ ጻፈልኝ፣ ባክህን እኔ አሁን እንደዚህ ሆኜ ሚስት ላገባ ነው በጣም ቸግሮኛል እና ባክ ገንዘብ ላክልኝ። ይኸው ሰራለሁ፣ ጥሩ ገንዘብ አገኛለሁ፣ በጥቂት ወራት ውስጥ ከፍልሃለሁ። ስንት? አንድ $4,000 አለ። እንግዲህ ወንድሜ ነው ይሻላል አልኩኝ። እና እንደዚህ ካለ ደግሞ ይሰጠኛል አልኩ፣ ስለማውቀው ድሮ ማውቀው ወንድም ነው። ላኩለት፣ አገባ፣ ሁሉም አለቀ። አሁን ጸጥ ተባልኩኝ። ወራት አለፉ፣ አመት ሆነ፣ አንድ አመት፣ ሁለት አመት።
እንዲአንዳንድ ቀን እንዳነሳበትና እንዴት ነው አሁን የሚቸግራት? አዎ ትንሽ እንትን አለኝ እኔ አራት ዓመት አለ ከሳቲ ማልክ አይደለም ማልክ ከዛ ወንድሙ ደግሞ እዚህ አካያልና እኔ ደግሞ ከአራት ዓመት በኋላ ቸገረኝ የሆነ ነገርና ከዛ ወንድም እስቲ 1-2000 ብር አበድረኝ ሰጣለሁ አልኩት። ና ተበድረው ነበር እና ከዛ አላ ስላለው ሰጠኝ። ከዛ አላ ያው እንዳልኳችሁ ቅርብ ነን። ያ ወንድም ለጠይቅ ብሎ ከዛ ካለበት ሀገር እዚያ መጣ አብረን አሳለፍንና እንዴ ያን ነገር ከፍላለሁ ካልከኝ ውስጥ ጊዜ አለፈ። እኔ አሁን ደግሞ የቸገረኝ ጊዜ ነው ገና ሳላጋፍትና ምንድን ነው ይሄ ነገር? ግድ የለም ትንሽ ደግሞ ታገሰኛል እንዴ እስከ መቼ? በል እንደዚህ ካልከ እንግዲህ ያው እዚህ ድረስ ምን ልጠይቅ ስለመጣ ግድ 2000ን ተወዋልኩት። ግን አትሊስት 2000ን ይሄን ወንድምን ተበድር ያለው ለወንድም ስጠው በቃ ፕሊስ አልኩት። እሺ እንግዲህ እንደዛ ካልከለ ከዛ ይሰጠዋል ብዬ ሳስ ባይ ባይ አይሰጠውም። ያ ወንድሙ ደግሞ አዘነ። እንዴ ሰጣሃል በኋላ ብለዋል እኮ ምንድን ነው ስለው አልሰጠኝም እንግዲህ እሱ ለራሱ እንደቸገረው ነው ምን ይሰጠኛል እና በጣም አዘነ። ከዛ እኔ እግዚአብሔር መፈስ ወቀሰኝና እንዴ አልኩኝ አሁን ወንድምነቱ አይበልጥም አልኩኝ። አሁን ደግሞ ጥቂት ጊዜ አቆይቼበታለሁ ሲለኝ እንዳረኩ ታውቃላችሁ ኢንትረስቱን ሁሉ አሰብኩና 2000 ነው ወደ 2500 አርጌ በል ወንድም ይብየ ሰጠሁት። እንደዚህ ሰጠው እንዴት ቀለል አለኝ መሰላችሁ? አያችሁ ለምንድን ነው እኔ ያረኩት? ወንድምነቱ ይበልጣል። አያችሁ ይህን ስል እኔ የኔን ብርታ ልናገር አለም እንደዛም ማቆየቴ ምልክ አይደለም፣ ግን እግዚአብሔር ስለገሰጸኝ ነው። እና ከጥቅሙ ከአሁን ያቺ ገንዘብ ትንሽ ገንዘብ ነች ለእኔ ገርማቸው። ያ ብዙ ገንዘብ የነበረበት ጊዜ አለ ያ ገንዘብ እና አሁን 2000 ብር አይደለም የሚቸግረኝ፣ ከቸግረኝ ብዙ ነው። እና ለምንድን ነው ይህን ምላችሁ? ወንድምነት ይበልጣል። ለዚህ ነው አብርሃም ግድ የለም ወንድምነት ይበልጣል ሂድ ያለው። እና ከአብርሃም እንማረው ይሄ ነው። በመጨረሻ እስቲ አንድ ክፍል ስለ ሎጥ እንይ። ሁለተኛ ጴጥሮስ ምዕራፍ 2 ምዕራፍ 2 ቁጥር 7 እና 8ን ላንብብላችሁ። ጻድቅ ሎጥን በመካከላቸው ሲኖር እያየና እየሰማ እለት እለት በአመጸኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና በአመጸኞች ሴሰኛ ኑሮ የተከፋውን ያን ጻድቅ ካዳነ ጌታ እግዚአብሔርን የሚያመልኩትን ከፈታ እንዴት እንዲያድን? በደሎችን ይልቁንም በርኩስ ምኞትን የስጋን ፍትወት እየተከተሉ የሚመላለሱትን ጌትነትን የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል ይላል። በተለይ እንድና የፈለኩት ጻድቅ ሎጥ